የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱኮል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህስተምን አድማጮችን ይህ የምታዳምጡት በስቱኮል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ጋር የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ኢትዮጵያ የዘውጎችና የባህሎች ውቅር። ባለ ብዙ ዘውጎችና ባህሎች የሆነው የኢትዮጵያ ሕዝብ በየጊዜው የሚያጋጥሙትን ተግዳሮቶች አብሮ ተቋቁሞ ተከባብሮ ተጋብቶና ተዋልዶ አብሮ በልቶ አብሮ ጠጥቶ አብሮ ተርቦ አብሮ ስቆ አብሮ አልቅሶ አብሮ ጨፍሮ አብሮ ሞቶ አብሮ ተቀብሮ አብሮ ጠላትን ተጋፍጦ ደሙን አፍስሶና አሸንፎ የኖረ ሕዝብ ነው። በኢትዮጵያ ባህሎች ተደብላልቀዋል። ቋንቋዎች ጉራማይሌ ሆነዋል። እምነቶችም ይፈራረቃሉ። ሆኖም ጠላቶቻችንና ወራሪዎቻችን ልዩነታችን እንጂ አንድነታችን ባለመገንዘብ ሊቀራመቱን ያልሞከሩበት ጊዜ የለም። እንግሊዝ ከግብጾች ጋር አብራ ያደረገችውን የአሉላ አባ ነጋ አንድነታችንን ባለመገንዘብ ሊቀራመቱን ያልሞከሩበት ጊዜ የለም። እንግሊዝ ከግብጾች ጋር አብራ ያደረጋችን የአሉላ አባ ነጋ ጀግንነት ይመሰክራል። ጣሊያን በባለ ብዙ ዘውግ አርበኞች አባቶቻችን አድዋ ላይ ተዋርዳ የተሸነፈችበት ቁስሏ ለ40 ዓመታት ስታመግል ቆይታ ጊዜዋን ጠብቃ የመከፋፈልና ቀጥቅጦ የመግዛት ህልሟን ለመተግበር ቀኝ ለመያዝ መጥታ የ5 ዓመታት ሰቆቃና የዘረኝነት አረም ትታለን ተመለሰች። ህወሓትም ጣሊያን ካቆመችበት ቀጥላበት የዘር መርዝ ፈትፈታ ቋቁ እያለ እንግታናለች። እኛም ተገደን መርዙን ጠጥተን እርስ በርስ ስንገዳደርና ስንፈላለም ሁኔታውን አመቻችተንላት እንደ ልቧ እንድትዘርፍና ቀጥቅጣ እንድትገዛን አስችሎናል። ላለፉት 27 ዓመታት ህወሓት ያሰራጨችው የመለያየት ቁስል አድኖ የህዝብ ለህዝብ እምነት መልሶ ለማጠንከር ጉዞ ውጣ ውረድና ተግዳራቶች የተሞላበት መሆኑን አሁን ያየነው ነው። ህዝብ ከልቡ አንድ ለመሆን የሚያስፈልገውን ያክል ከስር ከስሩ የሚቦረቡሩትና ዘረኝነትን የሚሰኩ ጠባብ ድርጅቶችና ጥቅማቸውን ለህዝብ በመነጣጠል ላይ የመሰረቱት ቡድኖች ሊያሰናክሉ ይታገላሉ። ይህንንም ለማከናወን በተዘረጋው መረብ ተጠቅመው የመከፋፈል ተግባራቸውን ቀጥለዋል። ይህንንም ጥቃት ለማክሰም በኢትዮጵያ ሕዝብ አንድ የመሆን ፍላጎት ላይ ተመርኩዘን የመተማመን፣ የፍቅርና የአንድነት መንገድ ማዘጋጀት አለብን። ይህንንም አሁኑ መጀመር አለብን። ዘረኝነት የምናጠፋው በፍቅርና በሰላም ሳይሆን የዘረኝነት አቀንቃኞች ከነፖሊሲዎቻቸው ከስልጣን በማስወገድ የህዝቡን የፖለቲካ፣ የኢኮኖሚ፣ ህብረተሰባዊና ባህላዊ እኩልነት የሚያረጋግጡ ዲሞክራሲያዊ መዋቅሮችን በመፍጠር ነው። እኛን ኢትዮጵያውያን ከሁሉም በላይ ታላቅ የሚያደርጉት ብዙ ባህሪዎቻችን አንዱ ከሌሎች ሀገሮች በዘረኝነትና በሌሎች እኩይ ተግባራት ሰቆቃ ለደረሰባቸው እጆቻችን ዘርግተን ተቀብለን ተዋህደን አንድ ህዝብ መሆን መቻላችን ነው። ከታሪክ እንደምንማረው የነብዩ መሐመድ ቤተሰብ የአውሮፓ አይሁዶች፣ ግሪኮች፣ አርመኖች እና ሌሎችም በዘርም ሆነ በሌሎች እኩይ ምክንያቶች ሊያጠፏቸው ከሞከሩ አምባገነኖች ሸሽተው ከትውልድ ትውልድ የተላለፈ መኖሪያ ያገኙት ኢትዮጵያ ነው። ከግሪክ ሀገር የፈለሱትና ኢትዮጵያ እጆቿን ዘርግታ ተቀብላቻቸው የራሳ ዜጎች ያደረገቻቸው የፋኑሬስ ቤተሰብ ልብ የሚነካ ታሪክ መስቀል በተባለ መጽሐፍ ተዘግቧል። የፋኑሬስ ቤተሰብ ወደ ኢትዮጵያ ተሰደደው አባታቸው በመጀመሪያ የስደተኞች መናኸሪያ ተብላ ወደምትታወቀው አሜሪካ ሀገር ተሰዶ በተጓዘበት መርከብ ላይ በተላለፈበት በሽታ ምክንያት አሜሪካ እንዳይገባ ተከልክሎ ኤሌስ አይላንድ ሳይረግጥ በመጣበት መርከብ ወደ ሀገሩ ከተመለሰ በኋላ ነው። ይኸው እኛም ለሌላው እንድንተርፍ የነበርነው አሁን በተራችን በዘረኝነት መርከብ ተጠልፈን እየተላለቅን እንገኛለን። ይህ ጽሑፍ ሲዘጋጅ በሐረር፣ በደቡብ ህዝቦች ክልል፣ በቤኒሻንጉልና በአካባቢው ከፍተኛ የዘውጎች ግጭት ተቀስቅሰው የብዙሃን ሕይወቶችና ንብረቶች እየጠፉ ናቸው። የዘረኝነት ትርጉምና አተገባበር ብዛትና ስፋት አለው። በቀላል ትርጉሙ ዘረኝነት አንድ ዘር ወይም ዘውግ ወይም የህዝብ ክፍል በራሱ የበላይነት አምኖ ሌላውን ዘር ወይም ዘውግ ሆነ በቋንቋ መልኩ ወይም በተለየ ዘርነቱ ከራሱ ዝቅ አድርጎ አንቋሾና አጥላልቶ የሚያይበት ርዕዮተ ዓለም ነው። በዚህ መልኩ ዘረኝነት አድሎና በአይን ጭፍን አግሎ መድፈን ያመጣል። ዘረኝነት ሰፋ ባለው ትርጉሙና ተልእኮ ሲታይ የገዥውም ወይም የልሂቃኑ ክፍል ከላይ ከተጠቀሱት የዘር፣ የዘውግ፣ የቋንቋ ልዩነቶች በመጠቀምና በመከፋፈል የራሱ ዘር ወይም ዘውግ ያልሆነውን ህዝብ ዝቅ አድርጎ በማስቀመጥ መሰረታዊ መብታቸውን የሆኑትን የኢኮኖሚ፣ የፖለቲካ፣ የማህበራዊ መዋቅሮች ተካፋይና ተጠቃሚነት እንዳይሆኑ መንፈግ ነው። መንግስቱ የሚቆጣጠረው ዘር ቁልፍ የመንግስት መዋቅሮችን በመያዝና ለራሱ ዘር ብልጽግና እንዲውሉ በማድረግ የሌላው ህዝብ ንብረት የሆኑትን የማምረቻ መሳሪያዎችና የተፈጥሮ ሀብቶችን ለራሱ በመዝረፍ እውነተኛ ባለቤቶቹ በሁሉም ዘርፍ ከራሱ ዘር ወይም ዘውግ ወይም ህዝብ እንዲያንሱ በማድረግ የዘረኝነት መርሆን ይተገብራል። በዘረኛ ስርዓት የሀገሪቷ እፍታ ሀብት ለገዢው ብሔር ሲመደብ ሌሎቹ ብሔሮች በደረቁ አጥንት እንዲግጡ ይደረጋል። ሰው ዘረኝነትን ይማራል እንጂ አብሮት አይወለድም። ሰው ዘረኝነትን ከሚያስተምሩት ጥቂቶቹ ዘረኛ ቤተሰብ፣ ዘረኛ አብሮ አደጎች፣ ዘረኝነት በተግባር ጥቅም ሲውል ከሁሉም በላይ ዘረኝነት ለማስፋፋት ከፍተኛ ሚና የሚጫወተው በስልጣን ላይ ያለው ስርዓት የሀገሩን ህዝብ ለመለያየት ዘረኝነትን እንደ መሳሪያ ለመጠቀም በትምህርትና በመሳሰሉት የትምህርት ተቋማቶች አማካኝነት ስር እንዲሰድ ማድረግ ነው። ፖሊሲው በዘረኝነት ላይ የተመሰረተ የራሱን ዘውግ ጥቅሞች የሚያስጠብቅ አገዛዝ ሌሎቹን የህብረተሰቡ ክፍሎች ተባብረው እንዲያመጹበት ከሚጠቀሙበት አንዱና ዋነኛው ዘይቤ የሀገሪቱን ዘውጎች በየክልላቸው አጉሮ ከፋፍሎ በመግዛት ነው። የራሱን ዘር ወይም ዘውግ በበላይ ቆጥሮ ስልጣን ላይ የወጣ ዘር ወይም ብሔር ብሔረሰቦችን በእውቀት፣ በሰብአዊ ችሎታ፣ በፖለቲካና በማህበራዊ ብስለታቸው ዝቅተኞች አድርጎ ስለሚቆጥራቸው የእሱ ተገዥ እንዲሆኑ ያስገድዳል። አንዱ ዘር ከሌላው የተሻለ አስመስሎ በመስበክም የክልሉን እርስ በርስ መናናቅና መጠላላት ያሰፋል። የደቡብ አፍቃሪው የነጮች መንግስት የአፓርታይድ ህጎችን አውጥቶ የሀገሩ ዜጎች በዘርና በጎሳ ተከፋፍሎና በክራአሎች ወይም በመንደሮች ከልሎ መግዛት አንዱ ምሳሌ ይሆናል። የገዢው ኃይል የራሱን ዘር ህልውናና የበላይነቱን ዘላለማዊ ለማድረግ የዘረኝነትን ተግባር ከመንግስት መዋቅር ጋር በመተሳሰር የመከፋፈያ ደንቦችን በመውጣት ተግባራዊ ያደርጋል። ይህንንም ከራሱ ዘር በወጡ ካድሬዎችና የስለላ መርቤዎች አማካኝነት በስራ ላይ ያውላቸዋል። ዘረኝነት ዘላለማዊ ለማድረግ የአገዛ ስልጣኑን ለራሱ ትውልድ ያስተላልፋል። አዲሱንም ትውልድ እንዲተኩት ከህፃነታቸው ጀምሮ እናንተ የንጹህ ደም ዘሮች ናችሁ፣ ከሌሎች ዘሮች ካልሆናችሁ ሁሉ በተፈጥሮ በተሰጣችሁ መብት የበላይ ናችሁ በሚል የዘረኝነት ሮት ተኮትኩቶ ማሳደግና ለስልጣን ማዘጋጀት ነው። ምሳሌ ጀርመኖችን የአርያን ዘሮች ነንና የሁሉም የበላይ ነን በማለት በሚሊዮኖች ህዝቦች ላይ ያደረሱትን ጥፋት አይተናል። በአሜሪካም የነጭ ዘር የበላይነት ወይም ዋይት ሱፐርማሲ የተሰበኩ የአፍሪካ ዘሮችን በባርነት በመግዛት የመጀመሪያዎቹ ሀገሪቷ ነዋሪዎች ከምድራቸው በማባረርና በመጨፍጨፍ የሰሩት ግፍ ጠባሳው ከ400 ዓመታትም በኋላ አልጠፋም። የደቡብ አፍሪካም የነጮች በዓለም ላይ አስከፊውን የአፓርታይድ ስርዓት በመጠቀም በተወላጁ የአፍሪካ ህዝብ ላይ ያደረሱት ጭቆናና ስነ ልቦናዊ ጠባሳ አሁንም ጎልቶ ይታያል። ዘረኞች የበላይነት እንደ መብታቸው የሚያዩትና ሌሎችም ዝም ካርገው መግዛት እንዲገባቸው ሊያምኑ የሚመክሩበት ሌላኛው ስልት የራሳቸውን ዘር በሌሎች ዘሮች ለዘመናት እንደ ተጨቆነና እንደ ተገዛ አድርጎ በማቅረብ ያ አይነቱ ጭቆና ያገዛዝ እንዳይደገምባቸው የነዚህን ሌሎች ጨቋኝ ብሔሮች ቅስም ሰብረው በቁጥጥር ስር መዋል ነው ማለት ነው። አንደኛው ከሚያጠፋን ቀድመን እናጠፋቸዋለን የሚል መሮ አገዛዛቸው ስልት ይሆናል። ከላይ እንደተጠቀሰው ዘረኝነት እንደ ቋሚ የመንግስት ፖሊሲ አድርጎ ማስፋፋትና ዘላለማዊ ማድረግ ለገዢው መንግስት በጣም አስፈልጊና ጠቃሚ ነው። ለዚህም የተቋቋሙት የትምህርት መዋቅሮች በጊዜው የሚሰራውን ሶሻል ሚዲያ መሳሪያዎችን ዘርግቶ ለራሱ ጥቅም ማራዘሚያ ይጠቀምባቸዋል። በተለይም የራስን ዘር የትምህርት ስርዓትና ጥራት ከሁሉም የላቀ አድርጎ በመገንባትና ዘመናዊ መማሪያ ቁሳቁሶችን በሰፊው ማቅረብ በቀጣዩ ትውልዶቻቸው ከሌሎቹ የተሻለ የመሪነት ዕውቀትና ልምድ አስተጣቀው ለሐላፊነት ያዘጋጃቸዋል። አርማጮቻችን የመቀሌውን የትምህርት ፖሊሲና አተገባበር ማየቱ በቂ ምሳሌ ይሆናል ብለን እናስባለን። ዘረኝነት ከአብዮታዊ ዲሞክራሲ ማዕከላዊ ተሰባጥሮ የብዙ ዘውጎች ስብስብ ለሆነች ሀገራችን እጅግ አሰቃቂ ሁኔታዎችን ፈጥሯል። ዲሞክራሲያዊ ማዕከላዊነትን ስርዓት በአንድ ፓርቲ ውስጥ ወይም ቡድን ስር አካብቶ ፍጹማዊ የፓርቲን የበላይነት ሲፈጥር፣ የዘረኝነት ፖሊሲ ህዝብን በማለያየትና በማቃቃር ይህ ፓርቲ የበላይነት ህልውና ያረጋግጣል። የኢትዮጵያ ህዝብ ባለፉት ብዙ ዘመናት በተለያዩ ገዢዎች ስር በዘውግና በቋንቋ እንዲከፋፈል ተደርጓል። ተገፋፍቶም እርስ በርስ እንዲጠላላና እንዲገዳደል ተደርጓል። አነስተኛ የመንደር ሽኩቻ ወደ ትልቅ ሀገር አቀፍ ጠብ ተዛምቷል። ይህ ከከፋፍሉ መግዛት ስርዓት ወደ ከፍተኛው ደረጃ የደረሰው ባለፉት 27 ዓመታት በህወሓት በሚመራው ኢህአዴግ ዘመነ መንግስት ነው። በዚህም ምክንያት በክልልና በዘውግ እንዲከፋፈል የተደረገው ህዝብ የድንበር ጦርነት መፍጠር፣ በክልሉ የሚኖሩትን ሌሎች ዘሮችና ዘውጎች በማጥቃትና ኑሯቸው ተፈናቅለው እንዲሰደዱ በማድረግ በብዙ ሚሊዮኖች የሚቆጠሩ የኢትዮጵያውያን ህዝቦች ለዘረኝነት ተጽዕኖ ዳርጓቸዋል። ለዚህም እንደ አብነት የሶማሊያው ጸረ አማራ ጭፍጨፋ፣ በጋምቤላ የተከናወነው ጭፍጨፋ፣ የኦሮሞዎች መፈናቀል፣ በቤኒሻንጉል ያሉ አማሮችና ኦሮሞዎች መፈጀት መጥቀስ ይቻላል። ይህ ችግር አሁንም ቀጥሏል። በየጊዜው የሚነሱ እኛም ክልል እንሁን የሚሉ ዘውጎች ጥያቄም አላቆመም። በጊዜና በትክክለኛው ዲሞክራሲያዊ ፖሊሲ ላይ ተመርኩዞ መፍትሄ ካላገኘ በአንድ ፓርቲ አምባገነናዊ አገዛዝ የተዘራ ዘረኝነት መርሆ የህዝብን እርስ በርስ ጥላቻ ወደ ዘር ማጥፋት ደረጃ ሊያራዝም ይችላል። የአንድ ህዝብ በዘር መጠላላት ወደ ዘር መጠፋፋት የደረሰባቸው ሀገሮች ብዙ ናቸው። ላብነት ያህል የጀርመንን፣ የሩዋንዳና የዩጎዝላቪያን ማንሳት ብቻ ይበቃል። በኢትዮጵያም ውስጥ እስካሁን የተፈጸሙት ሀገርን በዘርና በቋንቋ የመለያየትና እርስ በርስ የማበጣበጥ እኩይ ተግባሮች ዘረኝነት ስር ሰዶ እንዲሰራፋ ብቻ ሳይሆን አንዱ ዘር ሌላውን የሚያጠፋበትን ጥርጊያ መንገድም እንዲያዘጋጁ ነበር። በአሁኑ ሰዓት በየቦታው እየተፈጸመ ያሉ የክልል ግጭቶች ህዝብን ከኑሮ አፈናቅሎ ማባረር፣ በጅምላ መግደልና መገዳደል ስር የሰደደ ዘረኝነት ፖሊሲ ውጤት ነው። በፊት ተጀምሮ በህወሓት ዘመን የጎለመሰውን የሀገራችን የተወሳሰበ ዘረኛ ስርዓት አፍርሶ ህዝባዊ ዲሞክራሲን ስር የማስያዝ ጉዞ በገደል አፋፍ ላይ በወጣች ቀጭን መንገድ እንደመጓዝ ነው። አንድ የተሳሳተ እርምጃ ከገደሉ አዘቅት ውስጥ ይከታል። ሀገራችን ኢትዮጵያ የምትወስዳቸው እርምጃዎች ሁሉ በከፍተኛ ጥንቃቄ መውሰድ አለባት። አሁን ካለንበት ማጥ ውስጥ ለመውጣት እየታገልን ሳለን በችኩልነት ተገፋፍተን የበለጠ ገደል ውስጥ መግባት የለብንም። የኢትዮጵያ ህዝቦች አንድነት ሊፈጠርና ሊጠነክር የሚችለው በክልላዊ አጥሮች ወይም በዘውግ ወይም በቋንቋ ወይም በሃይማኖት በመከፋፈልና በመለያየት ሳይሆን የእያንዳንዱ ግለሰብ መሰረታዊ ሰብአዊና ዲሞክራሲያዊ መብቶች በማክበርና በማስከበር ነው። የዘር ክፍፍልና ግጭት ለማጥፋት የአንድ ፓርቲ አምባገነናዊ የበላይነት ለምን ጊዜው ማስወግዶ ኢትዮጵያ ዘውጎች በእኩልነትና በአንድነት የሚፈጥሩት በኢትዮጵያ ተጨባጭ ሁኔታዎች ላይ የተመሰረተና ሁሉንም ህዝብ ያሳተፈ ዲሞክራሲን መቀየስ ቅድሚያ ሊሰጠው ይገባል። የሁሉም ህዝብ ዲሞክራሲ መብት ሊከበርና ግለሰባዊ እኩልነት ሲፈጠር ለእያንዳንዱ ኢትዮጵያዊ ኢኮኖሚው፣ የፖለቲካው፣ የተፈጥሮ ሀብቱ፣ የህብረተሰብ ባህልና ብልጽግና ተከፋይ እንዲሆን በአንድነት እንዲያድግ መንገዱን ይከፍታል። ህዝብም ከሚያባዝተው የመለያያ መርዝ አድኖ አንድነትን ለመፍጠር የሚያስችለው ሁላችንም በአሉታዊ መንገድ የተለያዩ ሀሳቦችን በአንድ ላይ አራምደን ህዝቦችን ውህዳዊ ጥበብ ስንፈትላቸው ስንሸምን ነው። በ87 ዘውጎች ባህሎችና ቋንቋዎች ያሸበረቀው ኢትዮጵያ ህዝብ ተፈላልጎ እንደ ጠበብ መዋሃዱ አያቋርጥም። ከመለያየታችን ይልቅ መዋሃዳችን ያጠነክረናልና በተፈጥሮ ውህደቱ እንመርጣለን። የጠበብ ቀሚስን ወይም ነጠላን የሚያሳምረው እያንዳንዱ ክር ለብቻ ሆኖ አይደለም፣ ግን እያንዳንዱ ክር ከሌሎች ጋር ተሰባጥሮ ተዋህዶ ነው። እኛን የሚያስፈልገን ሰብአዊነታችንና የመፈቃቀር ችሎታችን ያደበዘዘውን የዘረኝነት መርዝ ከነሰንኮፉ ነቅለን ለመዳን የሚያስችለን በግልጽ የመወያያ ይቅርታ መጠያየቅና የይቅርታ መደራደሪያ ጊዜ ነው። ኢትዮጵያ እጅግ ብዙ የሆነ የሰውና የተፈጥሮ ሀብት አላት። የተማሩትና የተመራመሩት ልጆቿም እንኳን ለኢትዮጵያ ቀርቶ ለመላው ዓለም የሚተርፍ አኩሪ እውቀትና ልምድ አካብተዋል። በተግባርም እያሳዩ ናቸው። ይህን የህዝብ ካፒታል በማስተባበር የእውቀቱና ልምዱን በየዘርፉ ለሀገራችን ዲሞክራሲያዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ ስነልቦናዊና ሌሎችም የህዝቡን አንድነት የሚያጠናክሩ መስመሮችን መመስረት ካለውም ጥሩውንም ማጠንከር እንዲችሉ መረባረብ ነው። አመሰግናለሁ።
ጋሚ ውድ አድማጮቻችን ጤና ይስጥልን ይያልን እነሆ ሳምንታዊ የሁድ ፕሮግራማችን ጊዜውን ተጠብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን ለመዳሰስን ሞክራለን። በቅድሚያም ባለፈው ሳምንት ሊቀርብ የነበረው ከብሩክ በረከትና እንዲሁም የኢትዮጵያ ድምጽ ሬዲዮ በእንጦጦ ማርያም የሰራውን የአጼ ምኒልክና የእቴጌ ጣይቱን ፕሮግራም ሁለቱንም ፕሮግራሞች ዛሬ በተከታታይ ይዘንላችሁ እንቀርባለን። ዜና እንደተለመደው 5 ሰዓት ላይ አለን። እንዲሁም ዛሬ ባለፈው ሳምንት ኢትዮጵያኖች በሁለት ወገኖቻችን በአስካለ እና በእግሩም አማካኝነት በሁለት ቀናት ውስጥ ብቻ ያሰባሰቡትን 88245 ክራውን ወይም 9170 ዶላር ለግሎባል ምንድን ባሉ አው ለግሎባል አላያንስ የላኩትን በተመለከተ ከነዚህ ውድ ኢትዮጵያኖች ካስካልና ከግሩም ጋራ እንዲሁም ከሌሎቹ ከነሱ ከተባበሩት ጋራ አጥር ያሉ ውይይቶች ለማድረግ እንሞክራለን። ይህን ነገር በተመለከተ ችግር ሲነሳ ብቻ ነው፣ ረሃብ ሲመጣ፣ መሰደድ ሲመጣ ብቻ ነው መረዳዳት ያለብን። ያ እንዳለ ሆኖ ቆንጆ ባህል ነው። ሆኖም ግን አስቀድሞ ያንን ችግር ከመምጣቱ በፊት ምን መደረግ አለበት? በቋሚነትስ ደግሞ ኢትዮጵያኖች ለእንደዚህ አይነት ወደፊት ሊመጣ ለሚችለው ችግር ምን ማድረግ አለባቸው? ችግር ሲመጣ ብቻ 100 ብር 500 ብር 1000 ብር ከማዋጣቱ አልፎ አስቀድመንስ የምንዘጋጅባቸው ነገሮች አሉ? ሌሎችን መሰብሰብ የምንችላቸው እርዳታዎች አሉ? ይሄን በተመለከተ አድማጮቻችንም አስተያየታችሁን እንድትሰጡን በስልክ ቁጥር 0819100 እንጠይቃለን። የኢትዮጵያ ኤምባሲ ስብሰባ ጠርቷል ለአፕሪል 13 ማንኛውም ኢትዮጵያዊና ትውልደ ኢትዮጵያዊ የሆነ በሙሉ በስቪያቬገን 41 አቤፍ ህውሰት ተገኝቶ ስብሰባውን እንዲካፈል ጥሪ አቅርበዋል። ስለሱም በአስተዋቂያውም ወደ ኋላ ላይ እንናገራለን። ከኢትዮጵያም የምንፈልጋቸውን ኢንተርቪው ልናረጋቸው የፈለግናቸውን ሰዎች እንዳገኘን እነሱንም አስገብተን ስለ ወቅታዊው ሰሞኑን ስላለው የኢትዮጵያ ሁኔታ እንዲያብራሩልን እንጠይቃለን ብለን እናስባለን። ከተሳካልን እንግዲህ አድማጮቻችን ከኛ ጋር ሆናችሁ እስከ 6 ሰዓት እንደምንትቆዩ ባለሙሉ ተስፋነን። በአስተያየት መልእክት ወይንም ደግሞ ጥያቄ ማንኛውም ነገር ካላችሁ በስልክ ቁጥራችን 0819100 ደውሉልን። Yeah. አልማጫችን ይህም የምታዳምጡ ስቶክሆልም የሚገኘው የኢትዮጵያ ድምፅ ሬዲዮ ነው። በቴክኒክ ችግር ምክንያት እስከምናስተካከል ድረስ በትዕግስት እንድጠብቁን እንላለን። በማዕከሉ አስተያየት በሰሞኑ የኢትዮጵያ የፖለቲካ የኢኮኖሚ እና የሶሻል ሁኔታ ላይ ያለውን ሁኔታ ለመወያየት ፍላጎት ያላችሁ በስልክ ቁጥር 0819100 መደወል ትችላላችሁ። ከዚያ ቀደም ብለን ግን አሁን እስቲ እዚሁ ስቱዲዮ ውስጥ የሰሞኑን የኢትዮጵያ ሁኔታ በተመለከተ ያሉትን አስተያየቶች ከስቱዲዮ ጋሉት ከስራ ባልደረቦቼ ጋር የሚሉትን እንሰማለን። ዘውዱና መብራቱ የሰሞኑን የኢትዮጵያ ሁኔታ እንዴት ታውታላችሁ?
እንግዲህ የሰሞኑን የኢትዮጵያ ወቅታዊ ሁኔታን በተመለከተ በርካታ ጉዳዮች ሲነሱ ነበር፣ በርካታ ማስተያየቶች ሲሰጥ ነበር። እንደውም በዚህ ሳምንት ትልቁን ቦታ የያዘው አቶ በቀለ ገርባ በኦሮሚያ ክልል ያነሱት አንድ ስብሰባ ላይ ያነሱት ሁኔታ ነው። በኦኤምኤን ቴሌቪዥን ጣቢያ ላይ ሬዲዮ ጣቢያ ላይ ቀርበው የሰጡት እንትን ብዙ ሰዎችን ትኩረት ስቧልና ይሄ ነገር አብሮነት የህዝብን አብሮነት ሁኔታ የሚያቆሽሽ አይነት አስተያየት ነው። ምክንያቱም አንድ ማህበረሰብ ወይም የኛ የሆነ ሰው ሌላ ከሌላ ክልል መጥቶ በአካባቢያችን ላይ ንግድ ሱቅ ካለው እዛ አካባቢ ሄዳችሁ ስትገበያዩ በኦሮምኛ አናግራችሁት ያ ሰው መልስ ማይሰጣችሁ ከሆነ ተታችሁት ሂዱ። ምክንያቱም ሁለት ሶስቴ በኦሮምኛ ካልመለሰላችሁ ተታችሁት ሂዱ፣ ከዛ ክልላችንን ለቆ ይሄዳል የሚል አስተያየት ሰጥቷልና ይሄ በጣም አወዛጋቢ የሆነ ጉዳይ ሆኖ ሰንብቷል። እንደ ኢትዮጵያዊነት ትልቅ ምሳሌ ሊሆን የሚገባው በቅርቡ ከአንድ ሳምንት በፊት የኢትዮጵያ አየር መንገድ ላይ የደረሰ እንትን ነበር፣ ጉዳት ነበር። በኦሮሚያ ክልል ቢሾፍቱ አካባቢ ተከስክሶ በርካታ ሰዎች መሞታቸውን እናስታውሳለንና ያን በዛ አካባቢ ላይ ያ የአውሮፕላን አደጋ በደረሰበት ታይም እዛ አካባቢ የነበሩት የኦሮሚያ ተወላጆች ናቸው፣ ኦሮሚያ ክልል ተወላጆች ናቸውና እንግዲህ የማያውቁት ሰው የተለያየ ለዛውም የውጭ ሀገር ዜጋ የሀገራችን ዜጎች ያሉበት ነው የአውሮፕላንና እዛ አካባቢ ያሉት ልክ እንደወገናቸው ነጠላ አሸርጠው ሲያለቅሱ ጭንቅላታቸውን ይዘው ሲያለቅሱ የተለያዩ የመገናኛ ብዙሃን ላይ ተመልክተናል። ይሄ ምንን ያሳያል? ኢትዮጵያ እስከዛሬ የሄደችበትን አካሄድ ነው የሚያሳየው። አብሮ መብላት አብሮ መጠጣት እንኳን ለራሳቸው ዜጋ አይደለም አልፎ ተርፎ ሰው ለሰዋይ ፍጡር ያላቸውን ከበሬታና ሀዘኔታ ነው የሚያሳየው። አስተውላችሁ ከሆነ ንፍሮ ቀቀለው ውሃ ይዘው ልክ ሰዎች ከቀብር ሲመለሱ እንደሚያደርጉት እዛ አካባቢ ለሚመጡ ሰዎች እንደ ለቅሶ ሁሉ ተቀምጠው ነበር። ይሄ የሚያሳየው እንግዲህ ማህበረሰቡ ምን አይነት የሰው ፍቅር እንዳለው አብሮነትን ተጎራብቶና ተዋልዶ ተዳምዶ መኖርን እንዴት እያበለጸገ እንደነበረ ነው። እነዛ ሰዎች በእድሜ የገፉ ናቸው፣ ብዙ መንግስታትን ያዩ ሰዎች ናቸው። እንግዲህ በእድሜያቸው ያሳለፉትን ህይወት ነው ለኛ ያንጸባርቁ ያሉት። ያ መማሪያ ይሁን ነበር እና አሁን ግን በዛ ዘመን የነበረውን ነገር ለማጠልሸት የሚጥሩ በርካታ ሰዎች አሉ። ምክንያቱም ዛሬ አቶ በቀለ ገርባ እንደዚህ ህዝብን ከህዝብ ለማጋጨት በሚያነሱት ጉዳይ ላይ ትላንትና ከአማራ ሆነ ከኦሮሞ ወይም ከሌሎች ማህበረሰቦች እሳቸው በስር ላይ በነበሩበት ታይም ላይ እንዲፈቱ ከፍተኛ ግፊት ሲያደርጉ ባሉበት አካባቢ ሰላማዊ ሰልፍ ሲወጡ የነበሩ ማህበረሰቦች እንዳሉ መዘንጋት የለባቸው። ለእሳቸው መፈታት ትልቅ አስተዋጽኦ ያደረገው የሌላም ክልል ተወላጅ እንደሆነ ዘንግተዋል። ምክንያቱም በሌላ ክልል ተወላጅ ላይ ተጽዕኖ እንዲፈጠርበት እያደረጉ ነው ያሉትና ይሄንም አንድ ያየሁት እይታ ነው። ይሄም
አቶ በቀለ ይሄን ከመናገራቸው አልፎ ሌላም የተናገሩት አለ ሲባል ሰምቻለሁ። ሁለቱንም ንግግራቸውን አልሰማሁም፣ ምክንያቱም እንትኑም የለኝም። እንደዚህ አይነቱን አልባሌስ ወሬ የሚያወሩ ሰዎችን እንደ አቶ በቀለ ይሄን ያሉትን የሚያራቡትን ሰዎችም አንዳንዴ በጣም ነው የሚከብደኝ። ነገሩ ይከብዳል፣ ማወቁ ጥሩ ነው። ሌላም የተናገሩት አለ፣ ምን ያህል እውነት እንደሆነ አላውቅም። ለኛ ችግር የፈጠረብን ከሌላ ብሔር ብሔረሰብ የተወለዱ የኦሮሞ ሰዎች የወለዷቸው ልጆች ናቸው ያሉ ብለዋል የሚል ወሬ ሰምቻለሁ። እውነት ነው?
በትክክል አዎ።
በጣም የሚያሳፍር ነው፣ በጣም የሚያሳዝን ነው። በዚህ ሁኔታ ከሄዱ እኚህ ሰውዬ የዘር ማጽዳት ላይ ነው ያሉት። ዘር መጽዳት አለበት። ያ ችግር ከሆነባቸው ከኦሮሞና ከአማራ ከኦሮሞና ከትግሬ ከኦሮሞና ከጉራጌ ከኦሮሞና ከምን የተወለደውን ዜጋ እሳቸው ችግር ነው ነው የሚሉት እንደሱ እነት ከሆነ
አው
ችግር ከሆነ ምንድነው ንጹህ ደም ሊፈልጉ ነው ልክ እንደ ናዚ ጀርመን ንጹህ ደም ሊፈልጉ ነው እኚህ ሰው ደግሞ ባለፈው ሳምንት ያልነው ኢትዮጵያ ድምጽ ሬዲዮ ያልነው ነገር ሊመጣ ነው ዘረኝነት ጥምብ ቆሻሻ ነገር ነው ኢቭል እንትን አይልም መቆሚያ የለውም መጥፎ ነገር መቆሚያ የለውም እየገፋ ሄዶ ዘረኛ አሁን ያቶ በቀለ ገርባ ዘረኝነት ሌሎችን ብሄሮች ከማባረርና ይውጡ ይገደሉ ወዘተ ከማለት አልፎ ግማሽ ንጹህ ያለውን የኦሮሞ ብቻ የሌለውን ዘርም መምጣት ጀመረ ምን ለማለት ነው ኢቭል ነው ኢቭል መጥፎ ነው ዛሬ ኦሮሞ ያልሆነ ይውጣ ይባላል ትንሽ ቆይቶ ደግሞ ምን ይመጣል 100 በመቶ ኦሮሞ ያልሆነ ወይም ግማሽ የኦሮሞ ሆኖ ሌላ ያለበትም ያም ለኛ ተቀባይነት የለውም ማለት ይመጣል ይሄን ነው ኢቭል እንደ ሰደድ ሰዓት ነው አንድ ላይ ከተከታተለ የሰደድ ሰዓት ቀጥ ብሎ ነው የሚሄደው ምንም አቆሚያ የለውም ያገኘውን በሙሉ እየበላ ነው የሚሄደው በዚህ ሁኔታ ደግሞ አልፎ ተርፎ የአብይም ያቱ የዶክተር አብይም ህልውና ወደፊት ጥያቄውስ ነው የሚገባው በዚህ ሁኔታ ከቀጠለ ምክንያቱም ዶክተር አብይ ሌላው ቢቀር እርግጠኛ ምናቀው ባለቤታቸውና ልጆቻቸው ግማሽ ኦሮሞዎች ናቸው ባለቤታቸውን ኖ ልጆቻቸው በተለይ ግማሽ ኦሮሞዎች ናቸው ባለቤታቸው ግማሽ አካላቸው አማራ ናቸው ሶ እንደነ አቶ በቀለ ገርባ ሂሳብ አስተሳሰብ እንደነዚህ አይነት ሰዎች ቦታ የላቸውም ዛሬ ችግር ፈጠሩብን ይሉ እንጂ ነገ ደግሞ አይ እነዚህን አንፈልግም ማንቀበልም ማለት ይመጣል ኢቭል እንደ ሰደድ ሰዓት ነው የሚለው ለዚህ ነው ኢቭል ነው የዘረኝነት ጥምብ ነው
አው የዘረኝነትን ጉዳይ ካነሳን የቅርብ ጊዜ ታሪካችንን መመልከት ያስፈልጋል ከዛሬ 5 እና 6 ወር በፊት ዶክተር አብይን መመረጥ ተከትሎ በኢትዮጵያ በተለያዩ ክልሎች የተነሱ ግጭቶች ነበሩና በአንድ ወቅት እንደውም ለጁዋር አገር ቤት መግባት የሰዎች ህይወት መስዋዕትነት ተከፍሎበታል ምክንያቱም ጁዋር በተንቀሳቀሰባቸው አካባቢ ላይ ጁዋርን ሊያጠቁ ነው የተባሉ ሰዎች በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ተዘግዝቀው እንዲሰቀሉና እንዲገደሉ ተደርጓል ይሄ ምንን ያመለክታል ነው ምክንያቱም አንድ ሰው ቆም ብለን ማሰብ መቻል አለብን የሰውነን የሰዎች ደግሞ ከተለያዩ እንስሳዎች የሚለዩበት አንድ ማስተዋላቸው ነው ሁለት ደግሞ ስለ ነገም ማሰብ መቻላቸውም ጭምር ነው ሰባይ ፍጥረት ከሆነን ድረስ የነገን ማናይና ማአሻግረ ማናሰብ ከሆነ አስቸጋሪ ሁኔታ ውስጥ ነው መንገባው ምክንያቱም ምልክት አይተናል በተነሱ በዋሳ አካባቢ የሰዎች መሬት ለመሬት የተጎተቱ ግራቸውን በእንጨት ጭንቅላታቸውን እንደባብ እየተመቱ ሲገደሉ በቪዲዮ የተደገፉ ምስሎችን ተመልክተናል ጁዋር መሐመድ ሊያጠቃን የተባለ ሰው አደባባይ ስልክ እንጨት ላይ ግሮ ወደታች ተደርጎ ጭንቅላቱን ወደታች አርገው ግሮን ወደ ላይ አርገው ሰቅለውት ህዝብ እንደ ፊልም ቆሞ ሲመለከት አይተናል ይሄ ምንን ያመለከተ ነው በዘር ጉዳዮች ላይ ተያዙ ነገሮች ናቸው ነገ የአንድ ዘር የበላይነት ፈጽሞ አይኖርም በዚህ ጉዳይ ከሄድን መተላለቅ ይመጣል ብለን ማሰብ መቻል አለብን ምክንያቱም የሚያመጣውን ነገር ከሌሎች ሀገሮች ተመክሮ መውሰድ አለብን ሁለትና ሶስት ብሔር ያላቸው ሀገሮች በዚህ ጉዳይ ተጉዘው በርካታ አልቂቶችን አስተናግደው ዛሬ ዘረኝነትን ጥያቄ ማንሳት እንደ ወንጀል ተቆጥሮ በህጋቸው ላይ ደንግገው አስቀምጠው ያንን ነገር የሚያነሳሰው ወይም በዛ ጉዳይ ላይ የሚሄድ ሰው በህግ ፊት ተጠያቂነት እንዲፈጠር ያደረጉና እየተጓዙበት ይሄዳል ለምን ካለፈ ድርጊታቸው ተምረው በርካታ የህይወት መስዋዕትነትን ከፍለው ነው ያን ያመጡት እኛ ምንም ሳንከፍል ከነሱ መማር ማንችልበት ምክንያት ምንድነው ነው አንድ ሁለተኛ ደግሞ በቂ የሆነ መልከታዎችን ተመልክተናል አይተናል መማሪያ ሆነናል አሃ በዚህ ጉዳይ ከገፋን በዚህ በጥቂቱ እንኳን ይሄንን ነገር ካስተናገድን ነገ በሰፋው ሁኔታ ከገባንበት ምንን እናስተናግድ እንችላለን የሚለውን ቆመን ማሰመቻል አለብን በአንድነት ዙሪያ የሚነሱ ጥያቄዎች ላይ ጥላሸት መቀባት ቁርሾ ማንሳት ወይም ደግሞ ይሄ የጥላቻ ዘመቻዎችን ማካሄድ ተገቢ አይደለም ነገ ወደ ኋላ ተመለሰን ለካ እነ ኢኬሌ አንድነትን ሲሰብኩ ነው የነበረው ኡነት ነው የህይወት መስዋዕትነትን ከፍለን በርካታ የሰዎችን ህይወት ከገበርን በኋላ ለካ እነ ኢኬሌ በፊት አንድነት አንድነ የሚሉን ኡነት ነው እነሱን በሰማን ኑሮ ከማለት ይልቅ ሌሎች ሀገሮች አንድነትን በማራመዳቸው ምክንያት ሰላማ ህይወት እየመሩ ነው ሀገራቸውን ወደ እድገት ጎዳና ያስጓዙ ነው ያሉት። እኛ መጓዝ በመንችልበት ነገር ወደ ኋላ ባልኖርንበት ባላየ ነው ባልተጻፈልን ታሪክ ባልተቀመጠልን ታሪክ ሰዎች በመሰላቸው መንገድ በተረጎሙት በመሰላቸው መንገድ ባሰቡት መንገድ ላይ ተጉዘን ትላንት እንዲሆኛለሁ ትላንት እንዲተጠቀቻለሁ ትላንት እንዲጉዳ ድርሶብኛል ብለን ባልኖርንበት ህይወት ወደፊት ሄደን አሁን በመኖርንበት ህይወት ደግሞ የሰው ህይወት መስዋዕትነትን መክፈል አለብን ብዬ አላምንም።
በጣም ጥሩ አድማጮቻችን ፕሮግራማችን ይከተላል አሁን እስቲ ተስተካክሏል መሰለኝ የብሩክ በረከትን የሳምንቱን መዝናኛ ፕሮግራም ይዘንላችሁ ቀርበናል በጥሞና ተከታተሉን።
መጽሐፉን በተከታታይ በኢትዮጵያ ድምጽ ሬዲዮ መንተርከው አንድም መጽሐፉን ገስተው የሚያነቡት ሰዎች ቁጥር ልንቀነስ እንችላለን ሁለትም በተከታታይ ስናቀርበው ምናልባት ፕሮግራም በመሃል ላመለጣቸው ሰዎች በቀጣይነት ለመከታተል ላያመቻቸው ስለሚችል የዚህ የአዲስ አበባ ውሻዎች አንኳር የሆነውን ክፍል በተረካ መልክ ለእናንተ ለማቅረብ ወስኛለሁ። እናም እንደተለመደው ከፕሮግራማችን ጋር አብራችሁ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። የአዲስ አበባ ውሻዎች ዳንኤል ክብረት ብርሃኔ። አዲስ አበባ በደሳለኝ ሆቴል ጎን ታጥፎ ወደ ቦሌ ጎዳና በሚወስደው ሰላች አስፋልት አንድ ወደ ገቡ ላይ ልብስ የለበሰው ሻ ልብ ውስጥ ይጠፋ ይሮጣል። ኳላው ደግሞ መሳሪያ የታጠቁ ሁለት ፖሊሶች ድንጋይ ይወረወሩ ያባርሩታል። እነርሱ ኳላ ሊያባርሩት የባለ ስልጣናቱ ቤት በር ላይ ለጥበቃ የተቀመጡት ሌሎች ወታደሮች ይቀባበሉታል። እነርሱ ደግሞ ልቡ ከእግሩ እየፈነጠች ይፈተለካል። ወዴት እንደሚሄድ አያውቅም። በየት በኩል እንደሚሄድም አያውቅም። ብቻ ይሮጣል። እንዲህ በጎዳና ላይ በእግሩ ሲዳክር የመጀመሪያው መኪና ተመድቦለት ወንበር ተደልድሎለት ከተማዋን በክብር ሲዞራት እንዳልነበር ዛሬ ከተማዋ ራስዋ ትዞርበት ጀመር። ወደ አትላስ ሆቴል የሚወስደውን አስፋልት መንገድ ጋር ደረሰና ቆመ። ለትወልቀ እግሩ ስር ደርሳ የነበረችው ልቡ ወደ ሆዱ ተመለሰች። ግራና ቀኙ ሲያማትር አንድ ቀዥቃዣ መኪና ባጠገቡ አጓርቶ አለፈ። ወደ ኋላ ፈገፈገና ያንዱን ግቢ አጥር ተጠጋ። ከግቢ ውስጥ ያለው ሻ እንደ መብረቅ ሲጮህበት በድንጋጤ ጎዳና ውስጥ ዘሎ ገባ። ውሻ በውሻ ላይ ከጨከነ ሰው በውሻ ላይ ቢጨክንማ ምን ይገርማል አለ በልቡ። ከቦሌ የሚመጡት መኪናዎች ያለ የሌለ ጥሩምባቸውን ሲነፉበት መድረሻ ጠፋው። ቤት ሊሄድ እንደሚችል ማምለጫ ሲፈልግ አንድ እግረኛ የመንገዱን ጥግ ይዞ ወደ አትላስ አቅጣጫ ሲወጣ አየ። ሲፈራ ሲተባ ቆየና መብራት ካቆማቸው መኪናዎች መካከል ተስፈንጥሮ ወጥቶ ተከተለው። የሰውና የመኪና ጩኸት በሰማ ቁጥር ከካራ እንደሚመጣ የፋሲካ በሬ እንደደነበረ ዳገቱን ወጣና የትራፊክ መብራቱ ጋር ቆመ። አቀርቅሮ ከነበረበት ቀና ሲል የቦሌ ህንፃዎች ሲሰሩ የተራረፈው ንቃ የከመሩባት የምትመስል ከአትላስ ሆቴል ፊት ለፊት መንገዱ ዳር የበቀለች አንዲት ህንፃ አየ። ውበትና ቅርጽ ሲታደል የሰፈሩን ህንፃዎች ቡና ልትጠራ ሄዳ አልፏታል። ህንፃ እንዴት መሰራት እንደሌለበት ለማስተማሪያ የተገነባች ትመስላለች። ከቤቱ ከወጣ በኋላ ለመጀመሪያ ጊዜ ፈገግ አለ። ፈገግታውን ሳይጨርስ ግን መብራት የለቀቃቸው መኪናዎች ጥሩምባ ሲያሰሙ ደንግጦ ዞረ። የአዲስ አበባ መኪኖች በነዳጅ ሳይሆን በጥሩምባ የሚሰሩ ነው የሚመስሉት። በድንጋጤ ሲዞር የእርሱ ቢጤ ውሻ ፊት ለፊቱ ቆሟል። ጉስቋላው ያለው ቆዳው በአጥንቱ ላይ የተሰጣበት የቆሻሻ አይነቶች የሚጋልቡበት ስጋ ቅቡሻ። ጆካው ከየት ነው የምትመጪው? ሻዩሽ ለምለም ትመስያለሽ አለው ስጋ ቅቡሻ። አልገባውም ቋንቋው። የውሻው ሽታ ግን አፍንጫውን የጨረገደው። የሰፊው ሕዝብ ቋንቋ አይገባሽም እንዴ? ሙስና ሰፈር ነበርሽ አይደል? ከዚህ አካባቢ የምትመጡት እኮ ሌላ ብሔረሰብ ናችሁ። የራሳችሁ ቋንቋ፣ ባህል፣ አለባበስ፣ አበላል፣ የመኖሪያ አካባቢ፣ መልክና ቁመና አላችሁ። ፌዴሬሽኑ ለምን 89ኛ ብሔረሰብ ብሎ እንዳላስመዘገባችሁ እንጂ። ራቅ ብሎ በዝምታ አየው። ባክሽ ፈታ በይ፣ ባለስልጣን ይመስል አትኮሳተሪ። ፒፕሉ የሚኖረው በምግብ ሳይሆን በሳቅና በጨዋታ። ለመሆኑ ማን ትበያለሽ? እኔ ንካው እባላለሁ አለው በጅራቱ እየነካው። ጅራቱ ይሸታል፣ ደግሞም ይሻክራል። ሎሎ እባላለሁ አለው ከቦሌ የመጣው ውሻ። ተረጋጋና ሁለት የፊት እግሩን ዘረጋ፣ ሁለት የኋላ እግሩንም አጥፎ አረፍ አለ። ለመሆኑ ከየት ነው የምትመጪው አለው ንካው። ሉሉን ሲያየው ሰውነቱ ደበልበል፣ ጸጉሩ ጽድት ብሏል። ከሙስና ሰፈር አለው። የማን ነበርሽ አለው ንካው። የእንቶኔ። አሃ፣ በቀድሞ በሙስና ምናምን ተብሎ ታሰር የተባለው ሰውዬ። እሱማ በሁለት እጁ የማይነሳ ባለስልጣን አይደለም እንዴ? ለምን ወጣሽ ታዲያ?
አባረሩኝ። እርሱ በታሰረ በማግስቱ ውጡ ተባለ። ሚስቱና ልጆቹ ለገጣፉ ሄደው ኮንዶሚኒየም ተከራዩ አሉ። ሲያሳዝኑ ብታያቸው። እዚያ ሰፈር 20 ዓመት ነው የኖሩት። ሌላ ሰፈር አያውቁ። ሌላ ሰፈር ሲሄዱ እንኳን በሁለት መኪና ታጅበው ነው። የኢትዮጵያ ዋና ከተማ የእነርሱ ቤት ነበር የሚመስለው። እኔ ራሴ በመኪና ካልሆነ በቀር ወጥቼ አላውቅም። እዚያ ቤት ስንት አይነት ነጋዴ ይመጣ ነበር መሰለ። እኔ ምግብ ሳይገዛ የሚመጣ አልነበረ። ውሻ ሲነካው የማይወደው ሁሉ እርሳቸውን ለማስደሰት እያለ ይደባብሰኛል። ውስጡ እየተጨነቀ እኔ እኮ ውሻ ይወደኛል ሲል ትሰማዋለህ። ያው እኛ ውሻዎች ደግሞ ሰው ሲፈራና ሲጨነቅ እናውቃለን። ያ ሁሉ አለም አለፈና ጋሼን ፖሊስ ይዟቸው ሄደ። በማግስቱ ቤቱን ልቀቁ ተባለ። ለቤተሰቡ የተመደቡ 3 መኪናዎች ነበሩ። እቃቸውን እንኳ ሊወስዱ ላቸው አልፈለጉ። ለመጀመሪያ ጊዜ እዛ ግቢ ሚኒባስ ታክሲ ገባ። ሰፈሩ የባለስልጣን ሰፈር ስለሆነ እቃ እንኳን የሚያግዛቸው አላገኘም። በቃ ሄዱ። ሉሉ አለቀሰ። ድሮ አሳዛኝ ታሪክ ያለው ፊልም ሳይ ነበር የማለቅሰው። አሁን ግን ራሱ ፊልሙን ሰራውና አለቀሰ። ለምን ይዘው አልሄዱም አለው ንካው። እነርሱም ሄጃ የላቸውም እንኳን ለኔ። ልጆቻቸው ትምህርት ቤት ቦሌ ነው የሚሄዱት፣ ግን ለገጣፉ። እዚህ እኮ ሱፐር ማርኬት ገብተው ሲገዙ እንኳን ተከፍሏል ነበር የሚባሉት። አሁን እዚያ ማን ይከፍልላቸዋል? ሰውየው ግን ነፎ ነገር ነው እንዴ? ለምን ቤት አልገደገደም? ንካው ተገረመ። ሁሉ ትንሽ ቆይቶ ነበር ቋንቋ የገባው። ሰርቶ ነበር ያከራየውም ነበር። በሙስና ነው ተብሎ ተያዘ። እስኪጣራ ገና ብዙ መከራ አለበት። ሉሉ ድንገት ቀና አለና ወደ ቦሌ መድኃኒዓለም አቅጣጫ የሚሄድ መኪና ተከትሎ እየጮኸና እየዘለለ ሸመጠጠ። ፊት የተቀመጠውን ሰው ለማየት በሚመስል ወደ መኪናው መስኮት ደጋግሞ ዘለለ። መኪናው ፍጥነት ስለነበረው አልደረሰበት። ንካው ግራ ገብቶት ያየዋል። ጆኮ ብሎኑ ላላ እንዴ ስፒዳም መኪና ይከተላል አለ ንካው አሯሯጡ ገርሞት። ሉሉ እያዘነ ተመለሰ። ነቀልሽ እንዴ ጆ አለው ንካው ደንግጦ። እኛ መኪና እኮ ፌሩን አውቀዋል። ስንት ጊዜ እጀበታለሁ መሰል ቤተሰቡን የሚያመላልሰው መኪና ነው። በመስኮት በኩል ሳያው ግን ጋቢና የተቀመጠው ሰው ሌላ ነው። ከሰውየው በኋላ ደግሞ እኔ የምቀመጥበት ወንበር ላይ ሌላ ውሻ ተቀምጧል። ሳቀብኝ፣ ውሻ ሳቀብኝ፣ ጊዜ ጥሎታል ብሎ ሳቀብኝ፣ እርሱ ባለ ጊዜ ሆኖ ሳቀብኝ። መንቀር መንቀር አትበይ ደልቶኛል ብለሽ የሄድሽበት መንገድ ትመለሻለሽ የሚለውን አዚምለት ባክ አለው ንካው። ወይ ጊዜ አለ ሉሉ። እቴጌ ጣይቱ ያሉትን አልሰማህም? የአሮጌ ቀራ ውሻዎች መቼም ተረት የሚችላቸው የለ። የምንዳዬ እናት ናቸው አሉ የሚተርቱላቸው። እዛ ባሻ ወልዴ ችሎት የነበሩ ሪጎሬ መቼዎች እኮ ንካው ሊያጥናናው ሞከረ። ቄራ ምንድን ነው አለ ሉሉ። ስጋ የሚፈተልበት ነዋ አለው ንካው። አሀ የሱፐር ማርኬት ስም ነው አለ ሉሉ መረዳቱን ለመግለጽ ራሱን እየነቀነቀ። ንካው እስኪ በቃው ሳቀና፣ ቆይ ባክሽ ጨዌ ነገር ሳትቶኝ አትቀሪም፣ በኋላ እነግርሻለሁ። አሁን ወሬን ልጨርስ። እቴጌ ጣይቱ ከምኒልክ ቤተ መንግሥት መጥተው ወደ እንጦጦ ማርያም ሲሄዱ ውስቋም ደረሱ። ዞር ብለው ከተማዋን አዩዋት። ቤተ መንግሥቱ በመብራት አሸብርቋል። አብሯቸው ያለውን አሽከር አንተ የአሳት የመሰለው ነገር ምንድን ነው ብለው ይጠይቁታል። የእርስዎ ቤተ መንግሥት የነበረው ነዋ አላቸው። ነበር እንዲህ ቅርብ ኖሯል ለካ አሉ ይባላል። ታዲያ ቄራ ምንድን ነው አለ ሉሉ ንካው። እስኪ ጨርስ ጠብቆ። እቴጌ ጣይቱ የሚባለውን ስም ዘበኛቸው ደጋግሞ ሲጠራው ነበር የሚሰማው። የዘበኛቸው የእናት ስም ነበር የሚመስለው። ቄራ አታውቅም አለ ንካው። አላውቅም፣ ከብት የሚታረድበት ነው። እኛ ጋር እኮ በመኪና ነው ስጋ የሚመጣው። ሌላ ብሔረሰብ ናችሁ ብያለሁ እኮ። አሁን የት ነው የምንሄደው? እንዴት ነው የምንኖረው? ሉሉ በፊት የግራ እግሩ መሬቱን ፎከተው። እንኳን ለኑሮ ተጨንቆ መምሸቱንና መንጋቱን እንኳን አስቦት አያውቅም ነበር። ንካው መጨነቁን አየና፣ እባክሽ ፈታ በይ፣ የአዲስ አበባ ውሻዎች የሚኖሩትን ትኖሪያለሽ፣ የሚበሉትን ትበያለሽ፣ ይኸው ነው። ይገርማል፣ ያ ኑሮ፣ ያ ምቾት፣ ያ ድሎት ያልፋል ብዬ አንድም ቀን አስቤ አላውቅም ነበር። በእርግጥ ዘበኛችን የሚያልፋል የሚሉት ነገር ነበራቸው። የድህነት መዝሙራቸው ነበር የሚመስለኝ። ማለፍ ራሱ ምን እንደሆነ አይገባኝም ነበር። ከጋሼ ጋር ብዙ ቤት ሄደናል፣ ብዙ ውሻዎችን አግኝቻለሁ፣ እናውራ ነበር። ኑሯችን ተመሳሳይ ነው። ምናልባት አንዳንዶቹ ውጭ ሀገር ሄደው ያውቃሉ። ከዚያ የተለየ ሕይወት መኖሩን አላውቅም። እኔ አሁን ከገነት የተባረረውን አዳም ነው የሆንኩት። ዕፀ በለሱን የበሉት ግን ሌሎች ናቸው። አንተ ግን የት ነበርክ? ለምን ከሳህ? ለምን ቆሸሽ? ለምንስ እንደኔ ልብስ የለህም? ሉሉ ነው አይደልስም? የሰፊው ውሻዎችን ኑሮ ለአንተ ለ89ኞቹ ብሔረሰብ ማስረዳት እንዴት ከባድ መሰለ። እኛ እናውቅላችኋለን፣ ምክንያቱም ሁልጊዜ ስለ እናንተ ይነገራል። ስለ እኛ የሚናገር ግን የለም። ስለዚህ እናንተ አታውቁንም። ሉሉ በኋላ የቀኝ እግሩን ፊቱን ይፎግሰዋል። አስተካከሉ። የበላውን ለማስታገስ አይመስልም፣ የረሳውን ለማስታወስ እንጂ። ህዝብ ባለስልጣኑን ያውቃል እንጂ ባለስልጣን ህዝቡን አያውቅም አለና ንካው ቀጠለ። ባለስልጣናት በስማቸው ሲጠሩ ህዝብ ግን አንዳንድ ተብሎ ይጠራል። እኛ የከሳነው እናንተ እንድትወፍሩ ነው። እኛ የቆሸሽነው እናንተ እንድትጸዱ ነው። እኛ የተራቆትነው እናንተ እንድትለብሱ ነው። አንተ ላይ የማየው ልብስ የኔ ነው። ስለ እኛ ኑሮ ልነግርህ አልችልም፣ አይገባህምና። ግን ታየዋለህ፣ ትኖረዋለህ፣ ያኔ ትረዳዋለህ። ከባድ ሊሆንብህ እንደሚችል ይገባኛል። በሪፖርት ብቻ የሚያውቁትን ኑሮ በተግባር መኖር ይከብዳል። ድህነት ለባለስልጣን ሪፖርት ነው፣ ለሰፊው ህዝብ ደግሞ ኑሮ። አሜሊንግ አለ ሉሉ። የሚሰማው ነገር አዲስ ሆኖበት። በእውቀቱ ስዩም የሚባል ገጣሚ ታውቃለህ? ንካው ጠየቀው። ጆን ላውረንስ የሚባለውን ነው የማውቀው አለው ሉሉ። የቤቱ ልጆች ግጥሙን ከዴቪድ እየሰሙ ሲያነበንቡት ትዝ አለው። በይታዩ ድክም ብሎኝ ነው። አንቺ እኮ ሌላ ብሔረሰብ ነሽ ብዬሻለሁ። በእውቀቱን 22 አካባቢ ምግብ ፍለጋ ስንሄድ ሽብርክ ሽብርክ እያለ ሐሳቡና እግሩ አብረው እየተራመዱ ቡና ለመጠጣት ሲሄድ እናገኘው ነበር። ይህንን ግጥም ሲገጥም እንዳጋጣሚ አጠገቡ ነበርኩ። በአጥንታቸውና በቆዳቸው ሲያጨበጭቡ እጆቻቸው እንደተያያዙ የቀሩባቸው ልጆች መንገድ ዳር ለልመና ቁጭ ብለዋል። አንድ የሉካንዳ ቤቱን ስጋ ሰርቆ በሆዱ ያዘለ የሚመስል ሰውዬ ደግሞ የእግሩን ጫማ ማየት ተስኖት ቦርጩን አቅፎ ሲሄዳየው ሁለቱን አስተያየና እንዲህ ብሎ እዚያው ዘረፈ። እልፍ ከሲታዎች ቀጥነው የሞገጉ ስጋችን የት ሄደ ብለው ሲፈልጉ በየሸንተረሩ በየጥጋ ጥጉ አስሰው አስሰው በምድር በሰማይ አገኙት ቦርጭ ሆኖ በአንድ ሰው ገላ ላይ። ይህን ግጥም ጮክ ብሎ በቃሉ ድንገት ሲዘርፈው ያገኛትን ስጋ ይዘን እየሮጥን ነበር። ደንግጠን ቆመን ሰማነው። መቼም አረሳው። የእኛም ስጋ የእናንተ ላይ ነው። የተከበራችሁ አድማጮቻችን፣ የዳንኤል ክብረት አዲስ አበባ ውሻዎች ከፊል ክፍል ይህንን ይመስላል። ስለ ተከታተላችሁን አብዝተን እናመሰግናለን። ሳምንት በቀሪ ክፍል እንገናኛለን። እስከ ሳምንት ከቀሪ የኢትዮጵያ ድምፅ ሬዲዮ ፕሮግራሞች ጋር አብራችሁን እንድትቆዩ እንጋብዛለን።
ረፈዳቸው አድማጮች፣ ከረፈዱ 15 ሰዓት ሆኖ ኢትዮጵያ ድምጽ ሬዲዮ ሰምቷ በዘናሽ ቀጥሎ ይሰማሉ። በኦቢኤን ለሚሰሩ ጋዜጠኞች በአዲስ አበባ ከተሰሩ ኮንዶሚኒየም ቤቶች እንዲሰጣቸው መደረጉ ተዘገበ። በኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ለሚሰሩ ከአባ በላይ ጋዜጠኞች በአዲስ አበባ ከተሰሩ ኮንዶሚኒየም ቤቶች በከተማዋ ከንቲባ ኢንጂነር ታከለ ኡማ ትእዛዝ ያለ ዕጣ በነጻ እንዲሰጣቸው መደረጉ ተዘግቧል። ከኢሳት የተገኘው መረጃ እንደሚያመለክተው የስም ዝርዝራቸው የተካተተበት የኦቢኤን ጋዜጠኞች ኮንዶሚኒየም ቤት እንዲሰጣቸው ለከተማው ከንቲባ ትብብር ይደረግ ብሎ የጻፈው የኦሮሚያ ክልላዊ መንግስት ፕሬዝዳንት ጽህፈት ቤት ነው። ጋዜጠኞቹ ስም ዝርዝራቸው ስለተላለፈ በኦቢኤን ውስጥ በከፍተኛ አመራር ላይ ያሉ ሽማኞች በማስመሰል መሆኑንም መረጃዎች እንደሚያመለክቱ ተዘግቧል። በኦሮሚያ ክልል ምዕራብ ወለጋ ዞን ታጣቂዎች በደረሱት ጥቃት 5 ሰዎች መገደላቸው ተነግሯል። የኦሮሚያ ክልል መንግስት የኮሙኒኬሽን ጉዳዮች ቢሮ እንዳስታወቀው ጥቃቱ የደረሰው በምዕራብ ወለጋ ዞን ነጆ ወረዳ በሆነ ሟቀዩ ቀበሌ ውስጥ ነው። አካባቢው ወንግ ታጣቂዎች በስፋት የሚንቀሳቀሱበት መሆኑ ይታወቃል። በኦሮሚያ ክልል ምዕራብ ወለጋ ዞን የተፈጸመው ጥቃት ያደረሱት የጦር መሳሪያ ታጥቀው የሚንቀሳቀሱ የኦነግ አባላት ናቸው ሲል የኦሮሚያ ክልላዊ መንግስት ገልጿል። በጥቃቱ 2 የውጭ ሀገር ዜጎች መገደላቸው ተገልጿል። 2 የውጭ ሀገር ዜጎች የህንድና የጃፓን መሆናቸውም ተገልጿል። የማዕድንና ነዳጅ ሚኒስቴር ጉዳዩን አስመልክቶ ባወጣው የሀዘን መግለጫ ግን በኦሮሚያ ክልል ምዕራብ ወለጋ ዞን ነጆ ወረዳ በሁነም ዋቀዩ ቀበሌ ጉዳት የደረሰባቸው ሰዎች ከተቋሙ የመዳብ ማዕድን ምርመራ ፈቃድ የወሰዱ ሬስ የተባለ ድርጅት ሰራተኞች ናቸው ብሏል። በድርጊቱ የተሰማውን ሀዘን የገለጸው ሚኒስቴሩ ለተጎጂ ቤተሰቦችን መጽናናትን ተመኝቷል። ጥቃቱን በጽኑ የሚያወግዝ መሆኑና አጥፊዎቹም ለህግ እንዲቀርቡ ከፍትህ አካላት ጋር በትብብር እንደሚሰራ ገልጿል። በጉዳዩ ዙሪያ ተጨማሪ ዝርዝር መረጃዎች እንደሚሰጥ የኦሮሚያ ክልላዊ መንግስትም አስታውቋል። ሀገር አቀፍ የህዝብና ቤቶች ቆጠራ ላልተወሰነ ጊዜ መራዘሙ ተነገረ። በቀጣዩ ወር ሊካሄድ የነበረው 2ኛው ሀገር አቀፍ የህዝብና ቤቶች ቆጠራ ላልተወሰነ ጊዜ እንዲራዘም መወሰኑ ተዘግቧል። በሀገር ውስጥ የሚታተመው ሪፖርት እንደዘገበው ምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራው የህዝብና ቤቶች ቆጠራ ኮሚሽን ውሳኔውን ያሳለፈው ሰሞኑን ባሳለፍነው ሳምንት ቅዳሜ ዕለት በተጠራ ስብሰባ ብዙ ክርክር ከተካሄደ በኋላ መሆኑ ተዘግቧል። በዚህም መሰረት ማዕከላዊ ስታስቲክስ ኤጀንሲ የቆጠራ ቁሶቹን ወደ ክልሎች ማሰራጨቱ እንዲያቋርጥ፣ ያሰራጫቸውን ወደ ማዕከሉ እንዲመልስ ታዟል ተብሏል። የደቡብ ክልል በጸጥታ ችግር ምክንያት ቆጠራውን ለማድረግ እንደማይችል ማሳወቁ ይታወሳል። የአማራ ክልልና ሌሎችም ክልሎች ቆጠራውን ለማካሄድ ዝግጅት እያደረጉ ነበር። ይህም ሆኖ ግን የቆጠራ ቁሶቹን እስካሁን የተረከበው የትግራይ ክልል ብቻ ነው ተብሏል። ሀገር አቀፍ የህዝብና ቤቶች ቆጠራ በህገ መንግስቱ መሰረት በየአስር ዓመት የመካሄድ እንደሚኖርበት ይደነግጋል። በዚህም መሰረት በ1999 ዓ.ም የህዝብና ቤቶች ቆጠራ ከተካሄደ በኋላ በ2009 መካሄድ ቢኖርበትም በኢትዮጵያ በተፈጠረ ፖለቲካዊ አለመረጋጋት ይህን ተከትሎ በተፈጠሩ ግጭቶች ሳቢያ ከሁለት ጊዜ በላይ ተራዝሟል። አሁንም በኢትዮጵያ ባለው ፖለቲካዊ አለመረጋጋት ሳቢያ ለ4ኛው ሀገር አቀፍ የህዝብና ቤቶች ቆጠራ እንዲራዘም ሲጠየቅ ቢቆይም በቀጣይ ወር እንደሚካሄድ መንግስት ያሳወቀ ቆይቷል። እንደ ሪፖርተር ዘገባ መንግስት እንደገና ሀሳቡን በመቀየር 4ኛው ሀገር አቀፍ የህዝብና ቤቶች ቆጠራ ላልተወሰነ ጊዜ እንዲራዘም ኮሚሽኑ ወስኗል። የአጼ ቴዎድሮስ ጸጉር ቁንዳላ በኢትዮጵያ ብሔራዊ ሙዚየም አቀባበል ተደረገለት። የአጼ ቴዎድሮስ ጸጉር ቁንዳላ አቀባበል ስነ ስርዓት በኢትዮጵያ ብሔራዊ ሙዚየም በድምቀት ተደርጓል። ከ150 ዓመታት በኋላ በብሪታንያ የነበረው የአጼ ቴዎድሮስን ጸጉር ኢትዮጵያ መጋቢት 11 በይፋ መረከቧ የሚታወስ ነው። በዚህ አቀባበል ስነ ስርዓት አርበኞች፣ አርቲስቶችና ሌሎች ጥሪ የተደረገላቸው እንግዶች ተሳትፈዋል። በብሪታንያ ብሔራዊ ጦር ሙዚየም የነበረው የአጼ ቴዎድሮስ ጸጉርንም የፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በወቅቱ ለንደን ተገኝተው ተረክበዋል። ሚኒስትሯ ዶክተር ሂሩት ካሳው በዚህ ወቅት ባደረጉት ንግግር የብሪታንያ መንግስት ይህን ታሪካዊ ውሳኔ በማሳለፍ ምላሽ በመስጠቱ አመስግነዋል። በለንደን የሚገኙት ቅርሶች ከእንግሊዞች ይልቅ ለእኛ በጣም የሚጠቅሙና የእድገትና የስልጣኔ ምንጮች መሰረቶች ናቸው፣ እንዲመለሱልን ጥረት ማድረግ እንቀጥላለን ሲሉም ገልጸዋል። የፌዴራል መንግስት ቅርሶችን የማስመለስ ጥያቄውን አጠናክሮ እንደሚቀጥልም ተዘግቧል። በመጨረሻም የአርበኞች ግንቦት 7 የዛሬ የባህር ዳር ውይይት ተቃውሞ እንደገጠመው ተገለጸ። ከአማራ መገናኛ ብዙሃን ድርጅት የተገኘው መረጃ እንደሚያመለክተው አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ በባህር ዳር ከተማ በሀገሪቱ ወቅታዊ ሁኔታ ከህዝብ ለሚነሱ ጥያቄዎች ምላሽ ለመስጠት የጠራው ህዝባዊ ውይይት ተቃውሞ እንደገጠመው ተገልጿል። ንቅናቄው ለውይይቱ ተሳታፊዎች በማስታወቂያና በመግቢያ ወረቀት መጋበዙን የውይይት ኮሚቴው አባል አቶ አለሙ ፈጠነ ተናግረዋል። ነገር ግን ወጣቶች ወደ አዳራሽ በመግባት የሰቀልናቸውን ጽሁፎች አውርደውብናል፣ የራሳቸውን ጽሁፍ በመስቀልም አውከውናል ብለዋል አቶ አለሙ። ተቃውሞ እያቀረቡ የሚገኙ ወጣቶች በበኩላቸው ግንቦት 7 የአማራን ብሔረተኝነት የሚያዳክም፣ በኢትዮጵያዊነት ስም አማራ እንዳይደራጅ የሚያሴር፣ ሀገሪቱ በብሔር ፖለቲካ መወጠሯን እያወቀ አማራ ብቻ ስለ ኢትዮጵያ እንዲያቀነቅን የሚወተውት ነው ማለታቸው ተዘግቧል። በርካታ ወጣቶች በአዳራሾች ዙሪያም እንደነበሩ ሲታወስ፣ በተወሰነም የታጠቁ ሰዎች አብሯቸው እንደነበሩ ከመገናኛ ብዙሃን ለመረዳት ተችሏል። በሌላ ተያያዥ ዜና ዛሬ መጋቢት 15 2011 ዓ.ም ተመረተ በቃሊቲ ከቆርኪ ፋብሪካ በስተጀርባ በሚገኘው መደን ዲኮር አዳራሽ ስብሰባ እንዲደረግ ቅርታ ይዘውለት የነበረው ህዝባዊ ስብሰባ የጸጥታ ችግር ሊያጋጥም እንደሚችል አሳማኝ መረጃ ስለደረሰ ለህዝብና ለሀገር ደህንነት ሲባል ስብሰባው ተሰርዞ ለሌላ ጊዜ ተላለፈ መሆኑን እንገልጻለን ብሏል። የአዲስ አበባ ባለደራ ምክር ቤት ከባልደራስ ባደረገው ስብሰባ ይህን መወሰኑ ታውቋል። የሳምንቱ አበይት ዜናዎች እንደዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ከን ፈርማ ሞሻ የዜማ የዜማ ያከበ መንሻ አለሜ ነው ለኔ ሱማ ለኔ ሱማ የትፋሽ የዜማ አውቀው ቢያሳውቁኝ ምን አለ ለኔ ምን አለ ፍቅሬቱ ጋር ያለ አለሜ ነው ለኔ ሱማ ለኔ
I'm so better.
ታላቅ የሰላማዊ ሰልፍ ጥሪ በስቶኮልም በሀገራችን በዋናነት በአሁኑ ሰዓት እየሆነ ያለው በከፍተኛ ደረጃ የዜጎች መፈናቀል፣ ዘርን መሰረት ያደረገ የእርስ በርስ ግጭትና ግድያ በመቆም የዜጎቻችንን ግፍና ሰቆቃ ድምጽ ለማሰማት ሰላማዊ ሰልፍ ተዘጋጅቷል። ለረጅም ጊዜ ከኖሩበት አካባቢ ህግ ወጥ በማለት የብዙዎችን ቤቶች በላያቸው ላይ ማፍረስን የዘር ግጭት በመፍጠር በሚሊዮኖች የሚቆጠሩ ዜጎችን ከአካባቢያቸው ማፈናቀልና በየሜዳው መበተናቸውን ለረሃብ ለህመምና ሞት መዳረጋቸውን አምርረን እንቃወማለን። የዘር ፖለቲካ የሚከተለው መንግስት እየተገበረ ያለው ማፈናቀልና የማጋጨት ድርጊት በመቀጠል የዜጎች ቤቶች ላይ ይፈርሳል። ምልክት ያረገ ብዙዎችን ያሸበረ ያስጨነቀ ያለውም ተግባር በጽኑና ወግዛለን። ይህ ተቃውሞአችን በይፋ ለማሰማት አስፈልጊ ሆኖ ስለገኘነው የተቃውሞ ሰልፍ አዘጋጅተናል። በሀገራችን እየተደረገ ያለውን ይህን ኢሰብአዊና ኢፍትሃዊ ድርጊት የሚቃወምና የሀገራችን አንድነት አደጋ ላይ መውደቅ የሚያሳስበው ኢትዮጵያዊ ሁሉ በዚህ በተዘጋጀው የሰላማዊ ሰልፍ ላይ በነቂስ በመውጣትና ድምጽ በማሰማት እንዲቃወም በአክብሮት ጥሪ እናቀርባለን። እውነተኛ አንድነትና ሰላም ለኢትዮጵያ። የሰልፉ አዘጋጅ የኢትዮጵያ ስደተኞች ማህበር በስዊድን። ቦታ ፓርላማ ፊት ለፊት ቀን 28/03/2019 ሰዓት ከ13 እስከ 16።
ማስተዋቂያ የስብሰባ ጥሪ። የኢትዮጵያ ኤምባሲ ወቅታዊ የፖለቲካና የኢትዮጵያን የኢኮኖሚ ሁኔታዎች ለመወያየት እንዲሁም የኢትዮጵያን ዲያስፖራ ከሀገሩ ጋራ የሚኖረውን ግንኙነት በተመለከተ ለመወያየት፣ በሶስተኛ ደረጃም ደግሞ አጠቃላይ የኢትዮጵያኖች ማህበር በስዊድን ስለማቋቋም በሚል ርዕስ በአፕሪል 13 ቀን ስቶክሆልም ABF ስቶክሆልም በስቪያቬገን 41 ከቀኑ 14 ሰዓት ጀምሮ ስብሰባ ጠርቷል። በዚህ ስብሰባ ላይ ማንኛውም ኢትዮጵያዊና ትውልደ ኢትዮጵያዊ በሙሉ እንዲገኝ እናሳስባለን ይላሉ የኢትዮጵያ ኤምባሲ። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከቀኑ 4 ሰዓት እስከ 6 ሰዓት እሁድ የሚያስተላልፈውን ፕሮግራሙን እንደቀጠለ ነው። ለአድማጮቻችን ግን በታላቅ አክብሮት ይቅርታ እንጠይቃው። በዛሬው ዕለት የቴክኒክ ትልቅ ችግር ስላለ በተለይ መብራቱ በጠቅላላው ስቱዲዮ ስለጠፋ ስልክም መቀበል አንችልም። እኛም ስልክ ወደ ውጭ ደውለን በመሳሪያው በኩል በምንድነው በቦርዱ በዳሽቦርዱ የአድማጮችን ድምጽ ማስገባት አንችልም። ምናልባት ተስፋ እናረጋለን እስከሚከተለው ሳምንት ይሰራል ብለን ተስፋ እናረጋለን። ስለዚህ አሁን ከውጭ የሚደውሉልን ሰዎች ወደ ዳሽቦርዱ ማስገባት አንችልም፣ እኛም መደወል አንችልም። ግን በተቻለ መጠን በሞባይላችን በሞባይል ስልካችን ደውለን ሰዎችን በተለይ እዚህ አካባቢ ያሉትን ሰዎችን በቀጥታ በማይክሮፎን በኩል እንዲሰማ ለማድረግ የተቻለን እናረጋለን። አሁን እስቲ ባለፈው ሳምንት በሁለት ቀን ውስጥ አሰባስበው ወደ $9,000 በላይ ከ89,000 ገደማ የስዊድን ክራውን ያዋጣው ለግሎባል አላያንስ የላኩትን እህታችንን አስካለን ከኛ ጋር አለች። እሷን እስቲ እንደምንም ብለን በማይክሮፎን ለማሰማት እንሞክራለን። ሰላም አስካለ።
ሰላም ሰላም።
ይስማል ለኔ የምለው?
አዎ ይስማኛል።
በጣም ቆንጆ። አስካለ እንግዲህ ባለፈው ሳምንት በሀገር ፍቅር ስሜት ተነሳስተታችሁ በወገን ፍቅር ስሜት ተነሳስተታችሁ በቫይብር በኩል ተጻጽፋችሁ ሁለት አንቺና ግሩም ለ ጌዲዮ ወገኖቻችን ማሰባሰብ ጀምራችሁ ነበር። ይሄንንም በተሳካ ሁኔታ ባጭር ጊዜ ውስጥ አሳክታችሁ ለግሎባል አላያንስ ከ9000 ዶላር በላይ የሆነ ገንዘብ ባጭር ጊዜ ውስጥ መላካችሁን እኛም ተረድተናል። የኢትዮጵያ ድምጽ ሬዲዮ ከፍ ያለ አክብሮትና ምስጋና ያቀርብላችኋል። እስቲ ስለሱ እንዴት ነገሩን እንዳሰባችሁት ለምንስ እንዳደረጋችሁት ብትነግሪን።
ያው ማለት እንደምናውቀው በተለያየ ሚዲያ ማለት ያው የጌዲዮን ወገኖቻችን ተፈናቅለው ወይም ደግሞ እንደገና ደግሞ ያው በረሃብ ቸነፈር እየተገረፉ ስለሆነ ያንን በማየት እና በመስማት እንዲሁ በግሩፕ ላይ በቃ ማለት ትንሽ ጽሑፍ ጽፈን ሼር አደረግን ማለት ነው። እና እዛ ላይ በቃ ያው ሰው ትብብሩን ሲያሳይ ያው በዚህ መልኩ ማለት ብናሰባስብና ወገኖቻችንን ብንረዳ ብለን አደረግነው ማለት ነው። በጣም በሚገርም ሁኔታ ሰው ተረዋርቦ ማለት ክርስቲያን እስላሙም ሁሉም የተሰባሰበበትና የተሳተፈበት አመርቂ ውጤት ያመጣ ስብስብ ወይም ደግሞ የገንዘብ ማሰባሰብ ዝግጅት ነበር ማለት ነው። ያው ማለት የተለያየ ዝግጅት ሳናዘጋጅ ድግስ ሳንደግስ ምን ሳንል ያው በኤስኤምኤስ ብቻ ሁሉም ይሄንን ሐሳብ ደግፎ ነው የተሳተፈውና በጣም ደስ የሚል ትብብር በጣም አጥጋቢ ውጤት ነው ያመጣውና የተሳተፉት ወገኖቻችን ነው ይሄንን ውጤት እንድናመጣ ወይም ደግሞ ይሄንን ብር እንድናሰባስብ የረዱ ማለት ነው።
አስካለ ይሄን ነገር ስትጀምሩ እንደዚህ ባጭር ጊዜ ውስጥ የህዝብ ድጋፍ አግኝተን ይሄን ያህል ገንዘብ አሰባስበን ባጭር ጊዜ ውስጥ ይሄን ገንዘብ መላክ እንችላለን ብላችሁ ተጠብቃችሁ ነበር? ሪአክሽኑን ስታዩ ምን ተሰማችሁ?
በፍጹም አላሰብንም እውነት ለመናገር። እኔ ማለት በቃ ያው ውስጤ ስለተሰማኝ አንድ ለታችንም እንደዚህ የሆነ ጽሑፍ አጽፋ ሼር ስታረግ ጊዜ እዛ ላይ አስተያየት ሰጣሁና ከዛ ደግሞ ኢትዮጵያ የሆኑ ልጆች እንደዚህ ተነሳስተው ወደዛ ሄደው እርዳታ ሊያደርጉ ነውና እነሱን እርዷቸው የሚል ጽሑፍ ሳነብ ኤስኤምኤስ ጽፌ ሼር አደረኩኝ ራሴ ማለት ነውና ከዛ በኋላ ሼር ሳረግ ብዙም ያው አለ አይደል ሰው ብዙ መልስ ስለማይመልስ ዝም ሲል ያው ትንሽ ኮረፍ አልኩኝና በጎን ደግሞ ግሩም ጌታ ማለት ነው እሱ መጥቶ አይ ጥሩ ሐሳብ ነውና አንዳንድ ሐሳብ መጣ በኮሚቴ ምናምን የሚል ማለት ነውና በኮሚቴ ከሆነ ነገሩ ይራዘማልና ምን ይችላልውን አሰባስበን ብናረግ ነው የሚሻለው ብያልኩኝ ማለት ነው። ከዛ እሱ አይ ጥሩ ነው ይሄ ሐሳብ የሚደገፍ ነውና ያለን ስንወያይ በአጋጣሚ ደግሞ ታማኝ ይሄ ጎፈንድሚን ከፍቶ አየን ማለት ነው። ከዛ ሳይ ጊዜ አይ በቃ ማለት ሰውን ብዙ መልስ ላልሰጠ በዛን የምችለውን እረዳለሁ እንዴ ስል ግሩም ጌታና ከበቡሽ እነሱ ለመናገር እነሱ ናቸው እንደውም የበለጠ ያደፋፈሩኝ ማለት ነው። አይ እነሱ ለመናገር እዚያ ሰዋስነው ማለት ብንረዳ ይሻላል ሰው ያዛ ላይም ትኩረትም ያው ማለት በተለያየ ምክንያት ላይ ያደርግ ስለሚችል እዚያ አሰባስበን ወደዛ بنናስገባ ይሻላል የሚል ግፊት ማለት ነው ከግሩም ጌታና ከከበቡሽ መጣ። ከዛ በቃ ወደ ሁለታችን እኔና ግሩም አውራንና ኤስኤምኤስውን ጽፈን ሼር ማድረግ ጀመርን ማለት ነው። እኔ ደግሞ የተለያየ ግሩፕ ውስጥ ስላለውበት በቃ ፋታ ሳልሰጣቸው ማለት ነው በቃ ሼር ሳረግ በሁሉም ማለት ነው። እንደገና ደግሞ በፌስቡክም በሜሴንጀርም አንድ ጓደኛዬ እንደዚሁ በተለያየ ቤተክርስቲያን ማለት ነው ያው እሷ ፕሮቴስታንት ነች በዛም በኩል በእኛ ኦርቶዶክስን ሙስሊሞቹ ሁሉም የተሳተፉበት ማለት ያው ያሉበት ግሩፕ ላይ ሼር አደረገ። ከዛ በቃ በጣም በሚገርም ሁኔታ በሰዓት ልዩነት ብዙ ብር መግባት ጀመረ ማለት ነውና እኔ በፍጹም እንደዚህ ይሆናል ብዬ ማላሰብኩም ነበር። ትብብሩና እገዛው የሁሉም ነበር ሁሉም የተቻለውን አድርጓል ማለት ከዚህ ከስቶኮልም ውጭም የተቦሬም የተለያዩ ቦታ ያሉ ሰዎችም ተሳትፈውበታልና እኔ በፍጹም ይሄንን አልገመትኩም አላሰብኩትም ነበር እንደዚህ ደረጃ ይደርሳል ብዬ ማለት ነው። እና የሁሉም ትብብር ነው ያው ማለት እኔ ደፍሬ መጀመሪያ ላይ ያንን ጽሑፍ ጽፌ እንደዛ ሼርም ባረግ ግን የበለጠ ደግሞ በቃ አይ መሆን ያለበት የአንቺ ያመጣሹ ሀሳብ ነው ብለው ሲሉኝ ያው እንዳያችሁት ውጤቱ ያማረ ሆነ ማለት ነው። እና የሁሉም እገዛ ነው። እና እኔ ራሴ በጣም ነው የገረመኝ። ሰው አንድ ሰው እንኳን ደውሎ ማነሽ እንኳን ያለኝ የለም። እንግዲህ ወደ 71,736 ክራውን ነው በእኔ ስዊሽ የገባው። እና ይህን ሁላ ገንዘብ ሳይ እኔ በእውነት በጣም ነው የገረመኝ ማለት ነው። ማንነቴን ያው ብዙዎቹ ማለት በቤተክርስቲያን ምናምን እንደዚህ በአንዳንድ ቦታ የሚያውቁኝ አሉ፣ ግን የማያውቁኝ ሰዎች ሁላ ናቸው ያስገቡት ይህንን ገንዘብ ማለት ነው። እና እምነት ጥለው አምነውኝ እንደገና ደግሞ ለወገኖቻችን እንደዚህ ተባብረን በማድረጋችን እውነት በጣም ነው ደስ ያለኝ የኮራሁት በኢትዮጵያኖች ማለት ነው። እህት ወንድሞች በሁሉም ደግሞ ፕሮቴስታንቶቹ፣ ሙስሊሞች፣ ኦርቶዶክሶች ሁሉም የተሳተፉበት ስሙ ዝርዝሩ ራሱ አይታችሁ ከሆነ በጣም በቃ በጣም ብዙ ሰው ነው የተሳተፈበት ማለት እኔ እንጃ ብሔር ብሔረሰቦች ማለት ነው። እና በጣም ደስ ይላል በእውነት በጣም ደስ ይላል።
አስካለ አንቺ ብቻ ሳትሆኝ እንዳልነው በግሩምን በኩል የገባ ገንዘብ አለ። ሶስተኛ ደግሞ ኢትዮጵያ ኮሚኒቲ ድረስ እየሄዱ የከፈሉ ሰዎች አሉ። በአጠቃላይ በሶስቱም በኩል በአንቺ በኩል በግሩም በኩልና በኢትዮጵያ ኮሚኒቲ በኩል $9,170 መሰለኝ ባልሳሳት እንትኑን አይቼዋለሁ። በስዊድን ደግሞ ወደ 89 ነው 88,000 ክራውን ገደማ ነው የገባውና ሶስታችሁንም ማመስገን እንወዳለን። ቁጥሩን አለሽ አጠገብሽ?
አለኝ። ቆይ አሁን እሱንም እናገራለሁኝ። በኮሚኒቲው በማነው በዋቆና በውቤ ማለት ነው አማካኝነት እውነት ለመናገር ውቤ ራሱ እየጻፈች እየደወለች ማለት እዛም ያሉትን ሰዎች እየጠየቀች እሷ ራሱ እንዲሰጡ እያደረገች ሲዊሽ ስታስደርግ ነበረ። ዋቆም እንደገና እዛ ያው ማለት የሚመጡትን ሰዎች አስተባብሮ አሰባስቦ 6,000 ክራውን በእነሱ በኩል ገብቷል። በግሩም ጌታ ደግሞ ስዊሽ ያደረጉ 10,400 በግሩም ጌታ ስዊሽ የተደረጋለ። በእኔ በኩል ደግሞ 71,736 ክራውን ስዊሽ ተደርጓል። እና እነዋቁንም ያው ሳላመሰግን አላልፍም። ውቤንም እሷም እያስተባበረች እየደወለች ስልክ ቁጥር እየሰጠች ሁሉም ሰው ነው የተባበረበት ማለት አሁን ያው መቼም በሶስታችን አማካኝነት ገንዘቡ ገባ እንጂ እውነት ለመናገር ጓደኞቼ እንደገና ደግሞ የሚያውቁኝ ሰዎች እውነት ለመናገር እስካሁን ድረስ ብር ይገባል። አሁን በቃ ኤስኤምኤስ እየጻፍኩኝ እየመለስኩ ነው እንጂ ብሩ አላቋረጠም። አሁን ድረስ በሰሚ ደርሶ ሰው ሲዊሽ ያደርጋል። አሁን 2,000 5,000 በቃ የተለያየ በጣም ብዙ ብር እየገባ ነው ያለው እና ከይቅርታ ጋር መልሼ እያስገባውላቸው ነው ለሰዎቹ ማለት ነው። ይሄ ምንድን ነው በሰሚ ሰው ስለተናገረ ሰው እስካሁን ድረስ አላቆመም እና ያው ሁሉም የተሳተፈበት በጎ አድራጎት ነው ማጠቃላይ ማለት ነው።
ትክክል። አሁን ይሄን እየመለስን ነው ያልሽውን በተመለከተ እኛም አይተናል። አስተላልፈን ዘግተን ሂሳቡን ዘግተን አስተላልፈናል ካላችሁ በኋላ በእናንተ ባንች በኩል በየገባ ገንዘብ ስለሆነ ያንንም ለእናንተ እየመለስን ነው፣ ከቻላችሁ በጎፈንሚ በኩል አስገቡ እያልሽ ነው። ይሄንን ስታይ የህዝቡን ፍላጎት ስታይ ኢንፎርሜሽን ስላልደረሰው ያድል አልደረ እንደ ድል ነው የምቆጥረው ያንን ለመርዳት እድል ማግኘት ስላልደረሰን ወደፊት እንዴት እናርግ ለሚሉ ጥያቄ ቢመጡባችሁ ምን ትያለሽ? በነገራችን ላይ ዛሬ የስቱዲዮአችን ይሄ ምንድነው እሱ ቦርዱ ላይ ማስገባት ስላልቻል ነው እንጂ ብዙ ሰዎች በወቅታዊ የኢትዮጵያ ሁኔታ ውይይት ክፈቱልን ያሉ ነበሩ። ሌላው ደግሞ በዚህ በእርዳታው ማሰባሰቡ ጉዳይ ላይ ችግር ሲፈጠር ብቻ አይደለም መሯሯጥ፣ የነፍስ አድን ብቻ መሆን የለበትም፣ እሳት አደጋ ብቻ መሆን የለበትም። የኛ ስራ የኢትዮጵያኖች ስራ ሁልጊዜ ፕላን አድርገን አስቀድመን ጥንቃቄ ያለበት አደጋው እንዳይደርስ የሚያስፈልግትን ነገሮች መስራትም አለብን ያሉ አሉ። ሌሎችም ደግሞ በቋሚነት ሌሎች ሀገሮች እንደሚያደርጉት ስዊድኖችም ለሌሎች ሀገሮች እንደሚያደርጉት እኛም ኢትዮጵያኖች ብዙ የህፃናት የአዋቂ ልብሶች፣ ጫማዎች አሉን፣ እሱን አሰባስበን መላክ እንችላለን። ይህንንስ ለምን አይታሰብበትም? በሚቀጥለው ሳምንት ማለትም በዚህ ሳምንት ክፈትልንና ውይይት እናድርግ ብለውኝ ነበር። ግን እንዳጋጣሚ ሆኖ አሁን ምንም ማድረግ አልቻልንም። የመብራት እዚህ ስቱዲዮ ስለሌለ ምንድነው ቦርዱ ላይ ማስገባት አንችልም፣ ማንንም አንችንም በስፒከር ላይ በጃችን ይዘን ነው የምናናግርሽ። እነዚህ ነገሮች ስንሰማኛ እና አንቺ ምን ትያለሽ? እንደዚህ አይነት ነገሮች ከአድማጮች ሲመጡ ህዝቡ እኛ የሆነ ነገር ማድረግ እንችላለን ቋሚ አድርጉልን ሲሉ ምን ታስቢያለሽ? ልብስ ማሰባሰብ፣ ጫማ ማሰባሰብ፣ የልጆች ዕቃ ወዘተ?
አዎ ማለት ይሄንን ካሁን በፊትም አስበነው እናቃለን። ግን ማለት ችግሩ ምንድነው? እንደምናቀው ልጆች ያሉን ሰዎች ያው በየወቅቱ የሚቀያየርም ልብስ ስላለን ያው ለምሳሌ ሰብስቤ ኢትዮጵያ ሲሄድ እንሰጠው ምናምን ብዬ ያስቀመጥኩ ልብሶች አሉና፣ ግን ችግሩ ምንድነው አሁን ማለት መንገዱ አሁን ለምሳሌ እንዴት ነው የሚላከው? እዛስ እንዴት ነው የምናደርሰው የሚለው ነገር ስለግራ ስለገባንና መፍትሄ ስላላገኘን ነው እንጂ የብዙ ሰው ሀሳብ ነው። ማለት አሁን በቅርቡ ራሱ እንደዚህ መቄዶንያዎች እንደዚህ አንዳንድ ነገር ያስፈልጋቸዋል ተብሎ አንዳንድ እህቶች እየተባበሩ አንዳንድ ነገሮችን ለማድረግ ታስቦ ነበረ። ግን የካርጎ የጉዞው ነገር ያው ትንሽ አስቸጋሪ ስለሆነ ነው ዝም ያለው እንጂ ማለት ከተባበርን ማድረግ የማንችለው ነገር የለም። ማለት እርግጥ ደግሞ ይሄ እንደዚህ ጊዜያዊ ነገር መሆን የለበትም። ያው እንደምታውቀው ከአሁን በፊት እኛ ወገን ለወገን የሚል ትንሽ ነገር ምንድን ነው አቋቁመን ብዙ ወገኖቻችንን ስንረዳ ነበረ እና አሁን እርግጥ ያኔ እንደዛ ብዙ ነገሮች አድርገን እንደዚህ እንዳሁኑ እንደዚህ ይሄን ያህል ገንዘብ አላሰባሰብንም። እና ያው ማለት እንዴት ነው ከተረዳዳን እና ከተጋገዝን ማድረግ የምንችላቸው ብዙ ነገሮች አሉ እና ጥሩ ሀሳብ ነው። ማለት እኔ እስካሁን ያው ማለት እንደዚህ ተሳታፊ እንጂ አሳታፊ ሆኜ አላውቅም። ያው የመጀመሪያዬ ነው እንደዚህ አይነት ነገር ውስጥ ስገባ፣ ያው ከወገን ለወገን ውጪ ማለት ነው። እና ማለት የምንችለውን ነገር ሁላችንም ተባብረን ብናደርግ ደስ ይለኛል። እንደዚህ አይነት ነገር ማለት አሁን የጉዞውን ጉዳይ ካርጎ እና አንዳንድ ነገሮች ኢንፎርሜሽን የሚሰጡን ሰዎች ካሉ ይህን ማሰባሰቡ ችግር የለውም። ቦታም ስላለ አሰባስበን በኢትዮጵያ ማለት ኮሚኒቲ በኩልም ተሰባስበን ማድረግ እንችላለን። ማለት ይሄ እርዳታ ማለት መቋረጥ የለበትም ቢሆን ማለት ብንቀጥልበት ጥሩ ነው ብዬ አስባለሁኝ።
እንግዲህ እኛ ማድረግ የምንችለው ኢንፎርሜሽን በተለይ ካርጎውን እቃውን እንዴት እንደሚላክ ወዘተ ያሉትን ይሄን ነገር ከሚያውቁ ልምድ ካላቸው አፈላልገን አጠያይቀን ለህብረተሰቡ ለማቅረብ በእኛ በኩል የምንችለውን ለማድረግ ዝግጁ ነን። ህብረተሰቡ ይሄን ነገር በቋሚ ደህንነት ደረጃ ወይም ደግሞ እርዳታ የሚያስፈልጋቸውን ኢትዮጵያኖች ለመርዳት በመፈናቀል እንግዲህ እስካሁን አሁን እንደምንሰማው ኢትዮጵያ ውስጥ በዓለም ላይ በአገር ውስጥ በመፈናቀል አንደኛ ከሶሪያ የበለጠ አንደኛ ሀገር እንደሆነች እየሰማን ነው። በሚሊዮን የሚቆጠሩ ሰዎች ከተወለዱበት ካደጉበት ቀዬ ተፈናቅለው የሚበሉት የሚጠጡት የሚለብሱት ታርዘው በስቃይ ላይ እንዳሉ እናውቃለን። በየቤቱ ደግሞ መዓት መጣያ ያጡ ልብሶች፣ ጫማዎች፣ ጥሩ የሆኑ ሊያገለግሉ የሚችሉ እንዳሉ እናውቃለን። በሌላም ደግሞ እርዳታ ማድረግ እንደምንችል አቅሙ እንዳለን እናውቃለን። ይሄን እኛም የምንችለውን ለማድረግ ዝግጁ ነን። እናንተ እንግዲህ አንቺ በተለይ ጀምረሽዋል ይሄን ነገር አይ ቲንክ የሚያኮራ ይመስለኛል። በነገራችን ላይ ምን ኩራት አልተሰማሽም? የመንፈስ ኩራት ማለቴ ነው። በአጭር ጊዜ ውስጥ ይሄን ሰርተሽ ውጤት ስታመጭና ለወገኖችሽ አርአያም ስትሆኚ ለወገኖችሽ መድረስ ስትች አልተሰማሽም የመንፈስ ኩራት?
ይሄ ሁላችንም ልንኮራበት የሚገባ ነገር ነው። ማለት እርግጠኛ ነኝ አላቅም ማለት ያው ግን እንዲህ በአጭር ጊዜ ውስጥ ይህንን ያህል ብር ማሰባሰብ መቻል በአንድ ላይ በድምሩ እንግዲህ 88,245 ክራውን ነው አሁን ወደ ዶላር ለውጠን 9,170 ዶላር ያስገባ ነው ማለት ነው። እና ሁላችንም ልንኮራበት የሚገባ ስራ ነው። ማለት እኔ እርግጥ ያው ምንድን ነው ያደረኩትኝ መልስ በጣም በቫይበር ግሩፕ ላይ እውነት ለመናገር በቃ እንዴት ነው ማለት እኔ ትንሽ በጸባዬ ትንሽ አኩራፊ ነኝ። ግን ያንን ትቼ ማለት ነው በቃ የሆነ የተወሰነ ሰው ሞራል ስለሆነኝ ያንን ትቼ ዝም ብዬ በቃ ጽሁፉን እየቀያየርኩኝ በጣም ሼር ሳረግ ነበረ። ማለት ምንም ሰው መልስ ባይሰጠኝም ሼር አረግ ነበር። ግን ሼር ሳረግ የሚገርም ወዲያውኑ በቃ በስዊሽ ይገባ ነበር ገንዘብ ማለት ነው። እና ይሄ የሁላችንም ትብብር ነው፣ የእኔ ብቻ አይደለም። እርግጥ ድምፄን ሰምተው ከጎኔ የነበሩትን ሰዎች ላመሰግን ወዳለው እንደገና ደግሞ በጎፈንድሚ ራሱ ያስገቡ ሰዎች ሳይቀሩ ነው እኔ ለማበረታታት ገንዘብ አንዳንዶቹ ሲዩሽ ያደረጉት ያስገቡት ማለት ነው ያው ከኔ ጎን ለመቆም ማለት ነው እኔ ላለማሳፈር ወይም ደግሞ እንዴ ነው አላል እንደዚህ ውጤቱ እንዲያመር ያደረጉት ጓደኞቼና ማጠገቤ የነበሩ ሰዎች ናቸው እና እኔ ብቻ አይደለሁኝም ለዚህ በጎ ተግባር የተሳተፉ ሁሉ ናቸው ሊኮሩም የሚገባው እነት ለመናገር
አስካለ እንግዲህ ያው የኢትዮጵያ ባህል ስለሆነ እኔ ብቻ አይደለሁም ሁላችንም ነው የሚለው አባባል ደስ የሚል ነው ግን ሁልጊዜ በማንኛውም የህብረተሰብ ስራ ላይ አንድ ጥቂት ሰዎች መጀመር መቻል አለባቸው ሌላው ይከተላል እኔ በተለይ ኢትዮጵያኖችን አንድ በጣም ከሚገርመኝ ነገር አንዱ በድግስ ላይ እንኳን ያለው በዚህ በጭፈራ ላይ አይደለም ጭፈራ ላይ እንኳን ሲኬት የዳንስ ፕሮግራም ወይንም የጭፈራ ፕሮግራሙ ሲጀመር ደፍሮ መጀመሪያ ለመውጣት የሚደፍር ሰው ያስፈልጋል ያ ሰው እስከሚወጣ ድረስ ሁሉም ቁጭ ብሎ ተፋጥቶ ነው የሚታየው እንኳን ለእንደዚህ አድካሚ ለሆነው ገንዘብ ለመሰብሰብ ስራ ቀርቶ ለመጨፈር እንኳን ሄደው ሲታዩ ነው የማየው ደፍሮ አንድ ግሩፕ አንድ ፓርትነር ያለው ወይንም አንድ ሰው ብድግ ሲል ሌላው በሙሉ ተከትሎ ይወጣል እዚህ ሬዲዮ ላይ ደግሞ አንድ አርስት ስንከፍት ጻጥላል ሰው ሐሳብ መስጠት እየፈለገ ጻጥላል አንዱ ጀግና ልበል እንጂ ምን ማለት ይችላል ደፍሮ ከከፈተላቸው ያን ጊዜ ሁሉም ሐሳቡን ለመስጠት ይሞክራል እና ምን ለማለት ነው ምን እንደሆነ አላቅም ምናዚም እንዳለብን አላቅም በጣም ሪዘርቭድ ነን የምንፈልገው ነገር እንኳን መናገር አንደፍርም ያ እውነትን ለመናገር አለመድፈራችን ያ እውነትን ለመስራት አለመድፈራችን እየፈለግን ብዙ አስጠቅቶናል እና ያንን በማድረግሽ አንቺና ግሩም በመጀመራችሁ ልትመሰገኑ ይገባችኋል ምንም እንኳን እንዳልሽው ሁሉም ኢትዮጵያዊ የተቻለውን ያህል ቢረባረብበትም የቸገረን የሚጀምር ነገሮችን የሚያነሳልን ሰው በማጣታችን ስለሆነ ለወደፊቱም ይሄንን እንግዲህ አስበሽበት አንዴ ጀምረሽዋል ውጤት ምታመጪ መሆንሽን አይተሻል ከሌሎቹ እህቶችሽና ወንድሞችሽ ጋር ሆነሽ ይሄን ስራ እንደምትቀጥይ ባለሙሉ ተስፋ ነን እንግዲህ ከዚህ ሌላ ምትዩ ነገር ካለሽ አንድ በይንና ለአድማጮቻችንን ጨምር በዚሁ እንሰነባበት
ማለት ያው ማለት መፈልገው እንግዲህ ሁሉንም ኢትዮጵያኖች ላመሰግን ወዳለሁኝ ማለት በዚህ በጓድ አድራጎት ላይ የተረባረቡ በአጠቃላይ ምስጋና ይገባቸዋል ማለት እኔ ያው መንገዱን ከፈትኩኝ እንጂ ማለት ያደረገው የኢትዮጵያ ህዝብ ነው እንዳልከው እነት ነው ምክንያቱም አንድ ሰው ደፋር ያስፈልጋል ደሞ መልስ ደሞ ሳይሰጡ ሲቀሩ ማለት አሁን ትኬት ለመሸጥ ስትፈልግ ሄደ ፊት ለፊት ትኬት ግዙኝ ስትል ያ ሰው አይ የለኝም ወይ አልገዛም ሲል ታየዋል እዚህ ጋር ግን መልስም የሚሰጥም የለም ግን እንዴት ነው ገባ ማለት ያንን ነገር ደፍሬ ያርጌ ሁላ ገንዘብ መሰባሰብ መቻሉ እውነት የሚገርም ነገር ነውና ሁሉንም ሰው አመሰግናለሁ እንግዲህ እግዚአብሔር ኢትዮጵያን ይባርክ ፍቅርን ሰላምን አንድነትን ያድለን ሌላ ምለው ነገር የለም የተባበሩትን ሁሉንም አመሰግናለሁ ያበረታቱኝ ሁሉ አመሰግናለሁ እግዚአብሔር ይስጥልኝ አንተንም እግዚአብሔር ይስጥ
እናመሰግናለን ላደረጋችሁት አንቺና ጓደኞችሽ ላደረጋችሁት በሙሉ እጅግ እናመሰግናለን ከፍ ያለ ምስጋና ይገባችኋል ለወገን ደራሽ ወገን ነውና ደርሳችኋል ወገን እናመሰግናችኋለን
እኔም አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ
Thank you.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን እንግዲህ እስከ 6 ሰዓት ይቀጥላል። ባለብን የቦርድ ችግር ምክንያት መብራት በመጥፋት ምክንያት ከውጭ በቀጥታ በቦርዱ በኩል ማስገባት አልቻልንም። ግን አንዳንድ አድማጮቻችን አስተያየት መስጠት እንፈልጋለን በማይክሮፎኑም ቢሆን ስላሉን እዚህ አንድ እንግዳ አሁን በእኛ ስልክ በኩል በግል ስልክ ደውለው ሐሳባቸውን መስጠት ይፈልጋሉ። ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። አህመድ መቅደስ እባላለሁ።
ሰላም መቅደስ፣ ይሰማሻል?
ይሰማኛል።
በጣም ቆንጆ። ቀጥይ።
በመጀመሪያ ደረጃ ኢትዮጵያ ትባረክ፣
አሜን።
ይሄንን ነው መናገረው። ከዛ በመቀጠል አስካለ እግዚአብሔር ይባርክሽ ላደረግሽው ነገርና ለዚህ ነገር ምንድነው ወቅታዊ ነገር ነው የተደረሰው ማለት ነው።
ኦኬ።
በዚህ አጋጣሚ የምናገረው ነገር በዘርና በጎሳ ባለው ነገር ወገኖቻችን እያለቁ ነው። ስለዚህ ይሄ ፖለቲካ አይደለም፣ እንድረስ ጥሪ ነው እና ማንኛውም ኢትዮጵያዊ በዚህ ነገር መሳተፍ አለበት። ፐርሰናል ፖለቲካ አለ፣ ፋሚሊ ፖለቲካ አለ፣ ቢዝነስ ፖለቲካ አለ፣ ገቨርንመንት ፖለቲካ አለ፣ ስፒሪቹዋል ፖለቲካ አለ። ይሄ ስፒሪቹዋል ፖለቲካ ይህንን ያጠናቅቃል። ለወገን ከመድረስ ከዘር ከሀረግ መለያየት መገነጣጠልን ከማስቆም ስፒሪቹዋል ፖለቲካ እዚህ ላይ ነው፣ ዛሬ ነው የምንደርሰው ኢትዮጵያኖች ማለት ነው። እና አስካለ ባደረገችው ነገር ፕሮቴስታንት ብላ የጠቀሰችው እህቷ አንደኛዋ እኔ ነኝ። ሳጠያይቅ ሁሉም ናቸው በደስታ የተሳተፉት ማለት ነው። ስለዚህ ይሄ ነገር አሁንም መቀጠል አለበት። ፕላስ ደግሞ ልብስ አሰባስበናል በየቤታችን። እኔ ወደ 10 ፖስ አሰባስብ ያለው የልጆቼ ልብስ ማለት ነው። ሶ ይሄ ኢትዮጵያ ኤርላይንስ ሊረዳን ያለበት መንገድ ካለ ካርጎ ብቻ ሳይሆን ኢትዮጵያ ኤርላይንስን የምታናግሩበት መንገድ ካለ ነፃ ሰርቪስ ቢሰጠን ማለት ነው።
እንግዲህ የምናደርገው መቅደስ ሁሉንም ያሉትን ፖሲቢሊቲዎች ሁሉ ማካለል እንሞክራለን፣ ለማጠያየቅ እንሞክራለን ሁሉንም። በተለይ እኔ የማደንቀው ስዊዘርላንድ ሱሪክ ያሉ ወገኖቻችን በተደጋጋሚ አንድ ጊዜ ወደ 5 ሚሊዮን የሚሆን ዋጋ ያለው ሄደው አቅርበዋል ስጦታ። አሁንም እንደገና ኦንላይን እያሰባሰቡ ነው። በካርጎ በኩል እንዴት አድርገው እንደላኩ ልጆቹን ስለማቃቸው እነሱን ኮንታክት እናደርግና እንጠይቃቸዋለን። እዚህም ስቶክሆልም ያሉ ኢትዮጵያኖች በተለይ ጎተንበርግ ሺፒንግ ላይኑ እዛ ስለመጣ እዛም ያለውን የሃርበሩን የሁሉትን ነገር ለማጣራት እንሞክራለን። በእኛ በኩል የሚቻለውን ሁሉ እናደርጋለን። የኢትዮጵያ ኤርላይንስም ካርጎ አለው። ካርጎው እዚህ ይምጣ ይምጣ አላውቅም። እነሱንም እንጠይቃለን። ሁሉንም ድንጋዮች ፈንቅለን ለማየት እንሞክራለን። የተቻለን ሁሉ እናደርጋለን። መቅደስ፣
ኦኬ። ሌላ በተጨማሪ ለኢትዮጵያኖች ላስተላልፍ እምወደው ማለት ነው፣ ኢትዮጵያ ስትኖር ነው ወተን መዘመር ወተን መስበክ አገራችን ላይ ቤት መስራት የምንችለው ኢትዮጵያ ስትኖር ነው።
ትክክል።
ሶ በዚህ ሰዓት ማለት ነው ማንኛውም ኢትዮጵያዊ ግዴታ አለበት። አገራችን እየፈረሰች ቁጭ ብለን ብንመላ ዋጋ የለውም። መጽሐፍ ቅዱሳዊ ነው፣ የእግዚአብሔር ቃል ያዘናል ስለ አገራችን እንድንሳተፍ ማለት ነው። ብዙዎቹ አፋችንን እንድንዘጋ ፖለቲከኛ ናች ምናምን ሊል ኖ፣ አትቀበሉት። ኢትዮጵያን በሙሉ በዚህ ሰዓት መድረስ አለብን። ይሁዳ ኢየሱስ ጋር ቁጭ ብሎ እየበላ ነው እየሳመ አሳልፎ የሰጠው። ሶ ጠላቶቻችን አብረው ተሳትፈው እየሳሙ እንዳይሰጡን እየተጠነቀቅን፣ ኢትዮጵያ አንድነቷ ውበቷ ነው፣ መለያየት አንችልም። ስለዚህ በዚህ ሰዓት እያንዳንዱ ኢትዮጵያዊ ከልብ መድረስ አለበት። እግዚአብሔር ይባርካችሁ። ይህን ላስተላልፍ ነው የገባሁት።
እጅግ በጣም እናመሰግናለን። እንግዲህ አንቺንም ፈጣሪ ይባርክሽ። መልካም ቀን። መልካም ቀን።
መልካም ቀን።
La
አድማጮቻችን እንግዲህ በአድማጮች በኔው ስልክ እየደወሉ አስተያየታቸውን መስጠት ይፈልጋሉ። አሁንም አንድ አድማጭ ባየር ላይ አለን። እንዳልኩት በማይክሮፎን ነው። አይ ሆፕ ይስማቸዋል ብለን ተስፋ እናደርጋለን። ቀጥይ የኔህት።
እሺ እግዚአብሔር ይስጥልኝ። ባለፈውም ደውዬ ነበርና ያው ዛሬ በዚህ ጉዳይ እንወያያለን ብለህ ነበር። በአጋጣሚ አንዳንድ ችግሮች ተፈጥሮባቸዋል። ግን ባጭሩ ልለው የፈለኩት አሁን በምሰማው ነገር እጅግ በጣም ልቤ በጣም ደስ ብሎኛል። በጣም እና አስካለም የምትባለው እህቴ ባረገችው ሌሎችም እንዲሁ። ስለዚህ ይሄ ነገር በሁላችንም በኢትዮጵያውያን የትኛውን ቦታ ባለነው ኢትዮጵያውያን ውስጥ የሚሰለሰል ነገር ነው። በአይምሯችን በምንሰማው በምናየው ነገር ሁሉ በጣም እያዘንን ያለን እላለሁ፣ ሁላችንም ኢትዮጵያውያኑ። ስለዚህ መንገድ ነው ያጣነው። በምን መንገድ ሁላችንስ በየአቅማችን በምን መንገድ እንርዳ፣ በምን መንገድ እንድረስላቸው ነው የውስጣ የሁላችንም ስሜት። ስለዚህ እኔ እንደሚመስለኝ ከሆነ በእያንዳንዱ ቤት ያለ አንድ ፖስት እንኳን ቢወጣ እኔ እንጃ እጅግ በጣም መልካም ነገር ነው። ብዙ ነገሮች፣ ብዙ ሰዎችን፣ ብዙ ቤተሰቦችን፣ ብዙ ህጻናትን መርዳት እንችላለን እውነት ለመናገር። ስለዚህ በእኔ በኩል ኤምባሲው 100% እጁን ማስገባት አለበት። ይሄ በካርጎ በሚለው መንገድ ሊረዳን ይገባል። በዚህ በኩል ሊሰራ ይገባል ኤምባሲው በግዴታም በውዴታም ብዬ ነው የማስበው። እና እኔ እንጃ አይ ሆፕ ይረዳናል። እንሰባሰብ፣ እንቀጣጠር፣ እንገናኝ። ልክ በዚህ ስሜት እንዳለ ነው ስሜታችን ሳይፈርስና ሌላ ስሜት ሳይረብሸው ሌላ ነገሩን ትተን እንረዳዳ። እንጀምረው፣ በቃ እንጀምረው። ኢትዮጵያ ኮሚኒቲም ይጥራን፣ ያሰባስበንና በቃ እንጀምረው። ይሄ ሁላችንም ውስጥ ያለው ነገር ነው እና ይህንን ሀሳብ ለማለት ነው። ሁላችሁም ኢትዮጵያውያኖች እግዚአብሔር ይስጣችሁ። የረዳችሁትም ያረግነውም እግዚአብሔር ነገ ይከፍለናል። ስለዚህ ለእኛው ለራሳችን ነው የምናደርገው ነገር ለራሳችን ነው እንጂ እዛ ስላለው እግዚአብሔር ያስባቸዋል። ግን እኛ ስንጨመር ደግሞ የበለጠ ደስ ይላል እና እንረዳዳ። ከወደቅንበት እንነሳ። ሁላችንም መልካም ነገር እናስብ። ቆም ብለን ሁሉም አንድ ነው። ሁሉም አንድ ነው። ምልክቶችን አይተናል። ከተለያየ ቦታ መጥተው አንድ አፈር ውስጥ ነው የገቡት። እግዚአብሔር እያሳየን ነው በተለያየ መልኩ። እናቁም ዘረኝነትን፣ እናቁም። እናስበው፣ ሁላችንም ቆመን እናስበው። ሁላችንም የእግዚአብሔር ልጆች ነን። ለምንድን ነው የምንከፋፈለው? እራሳችን ባመጣነው ነገር ህፃናቶች፣ እናት አባቶቻችን ለምን ይሰቃያሉ? ይህን ብቻ ለማለት ነው። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። ምንም ለማለት አይ ዶንት ኖ አስቸጋሪ ነው። ይህንን ንግግር ሳዳምጥ ፈጣሪ ይርዳን፣ ፈጣሪ ይርዳን። እኛ ባመጣ ነው አዋቂዎቹ ባመጡት ህፃናት የሚሞቱበት የሚሰቃዩበት ምክንያቱ አይታየንም። በጣም አመሰግናለሁ። ቃላቶች በጣም ያጥሩኛል፣ ለመናገር ያቅተኛል። በጣም አመሰግናለሁ። ያልሽውን በሙሉ እንሞክራለን። የኢትዮጵያ ኤምባሲ ማንኛውንም እንትን እንዳልኩት ቅድም የኢትዮጵያ ድምጽ ሬዲዮ ከኢትዮጵያ ኮሚኒቲ ጋር ሆኖ የማይፈነቅለው ድንጋይ አይኖርም። ይሄን ነገር የሚሳካበትን ሁኔታ ለማፈላለግ እጅግ በጣም እናመሰግናለን። ግን አንድ ነገር የተረዳሁት ነገር ምንድን ነው? ሴቶች ፍቅርን፣ አንድነትን፣ መረዳዳት በሚሆንበት ጊዜ ከፍተኛ አስተዋጽኦ የሚያደርጉት እነሱ ናቸው። ለምንድን ነው ወንዶች እኛ ወንዶች እቺ በለው ፍለጠው ቁረጠው ላይ ነው የምናተኩረው? አንድኑን እንፋቀር፣ እንግባባ፣ እንነጋገር፣ እንረዳዳ የሚለው ለኛ ይከብደናል ወይስ ምንድን ነው? አሁን እንኳን ይሄው በዚች አጭር ጊዜ ውስጥ ሶስት ያዳመጥኩት ሴቶችን ነው። ወንዶቹ ግን ሌላ አርስት ቢሆን ኖሮ ዴፊኒትሊ ይገባሉ ብዬ ነው የምገምተው። ምንድነው ችግራችን? ምንድነው ስለ ፍቅር፣ ስለ አንድነት፣ ስለ መረዳዳት፣ ስለ መተባበር ይሄ እነዚህ ሚውክ ሲውድን ሚውክ የሆኑትን ነገሮች መስራት የሚከብደን ምንድነው? ሚውክ የሚሏቸው አሉ ለስላሳ የሆኑ ነገሮችን።
አዎ እንግዲህ ሴቶች ብዙ ጊዜ ስንመለከት ሀገርም ራሱ የምትጠራው በሴት ነው።
ማለት
አው ማለት ሀገራችን ነው ምንለው ሀገሪቷ ይባላል
ኢትዮጵያ አቶ መለስ ሀገሪቷ እንዳሉ
ሀገሪቷ እንዳሉ እና ብዙ ጊዜ ሴቶች ከወንዶች ይልቅ እጅግ በጣም አስተዋዮች ናቸው የተረጋጉ ናቸው ነገሮችን በብዙ አቅጣጫዎች ይመለከታሉ ልክ ከስሜታዊነት ብዙ ጊዜ ተፈጥሮ የሰጠቻቸው ጸጋ አለና እርጋታ አለባቸው ሴቶችና እሩሩም ናቸው ሴቶች ወዳው ሆዳጅ ሆዲ ብሳቸዋል ወዳው ይከፋሉ በለቆሙበትም አላማ ጠንካሮች ናቸው ከጀመሩት እጅግ በጣም ጠንካሮች ናቸው ከወንድ ይልቅ
እና እንደው ምን ይባላል መሰለ እኔ ካልተሳሳትኩ እቱ መላምቺ ከሴት ምንድነውስ ምን ይገኛል እኔማ ወንድ ነኝ ግራ ይገባኛል የሚል እንትን አለ
አውና በጣም እንደው በቀላሉ ምሳሌ ለመጥቀስ እንኳን በትራፊክ ህጎች ላይ ስትመለከት ከሴትና ከወንድ የመኪና ከሚያሽከረክሩ ወንዶችና ሴቶች አንጻር አብዛኛውን አደጋ የሚደርሰው ወንዶች በሚያሽከረክሩት መኪና ላይ ነው ምናል ጥንቁቅ እንደሆኑ በየትኛውም ጉዳዮች ላይና አሁን ደግሞ ሀገራችን ኢትዮጵያውም ባለው እንግዲህ ለውጥ በሚባለው ሂደት ውስጥ ሴቶችን ያሳተፉ በርካታ ስራዎች እየተሰሩ ነው ያሉት ሴቶች ከያንዳንዱ ከካፒቴን ከአውሮፕላን አብራሪነት አንስቶ ዝቅ እስካለው እስከ ባሹፌርነት ድረስ ብዙ አስተዋጽኦ ያደረጉ መሆኑን ኢትዮጵያ ውስጥ ያየን ነው እና ሴቶችም በእንደዚህ አይነት ሂደቱ ሲታይ ሴቶች እጃቸው የሚገባበት ሂደት እጅግ ጥንካሬ የተሞላበት ሂደት ነውና ወንዶች ላይ ምናየው ነገር ቶሎ የመሰላቸት ነገር እና ያለን ተስፋ የመቁረጥ ነገር እና ያለን ወንዶች ጋር ጠንካራ ወንዶችም ቢኖሩ እንደ ሴቶች እስከመጨረሻው የመጓዝና ያንን የተሰጣቸውን ኃላፊነት እስከመጨረሻው ግሬ ድረስ ተጋፍጦ የመውጣት ነገሮች ብዙ ጊዜ አይኖርም ሰልችቶ የማቋረጥ ነገር ይኖራልና አሁን ያየነው በመቅደስ በሰጠችውም ቀደም ሲል አስካለም ባለችው ነገር ላይ ሲታይ እንደውነቱ ሆነ እጅግ በጣም አበረታችና ተስፋ ሰጪና ይበል የሚባል ድርጊት ነው የሰራው እጅግ በጣም በዚህ ወቅት ላይ በሀገራችን በጌዲዮና ማህበረሰብ ላይ በተፈናቀሉ ወንድሞቻችን ላይ እንደዚህ ፈጥሞ የመድረስንትን የታየበት ነው እጅግ በጣም ታማኝም እንደምታዩ በአሜሪካ ጎፈንድ ባሰባሰቡ ባጭር ቀናቱስ ከ1.2 ሚሊዮን አካባቢ ዶላር መሰብሰብ ችሏልና በሀገራችንም በዚህ አኛም ባለንበት ስዊድን ሀገር በነ አስካለና በነ ግሩም ጌታ አነሳሽነት
በኢትዮጵያ
ኮሚኒቲ እርዳታ አሁን የሰማነውን ያክል አስተዋጽኦ ተደርጓልና አሁን ከኛ የሚዳው እኔ አህመድ አንተን ትንሽ ከኤምባሲው ሰዎች ጋራም ቀርበታ አለ በያምናለሁ እንዲሁም ደግሞ ከኢትዮጵያን አይርላንድ ሰዎች ጋራም የግንኙነት ይኖራል ብዬ ስለማምን አሁን እነሱ ያነሱትን ሐሳብ በእኛ በኩል ያለውን ኃላፊነት በሚዲያው በኩል በኢትዮጵያ ድምጽ ሬዲዮ በኩል ያለውን ኃላፊነት እንደምትወጣ እርግጠኛ ነን ምክንያቱም የኛ አስተዋጽኦ ደግሞ በዚህ ጎን ምን ይመስላል የሚለውን ወደፊት መናየው ጉዳይ ቢሆንም ማለት ነው
የኢትዮጵያ ድምጽ ሬዲዮ ሴቶችን ካባችሁ ብሎ ደግሞ የወንዶች ማህበር እንትን እንዳይለን እኛ በእንደዛ አይነት ሳይሆን አሁን እንደምናየው ከሆነ በጣም ያዝናሉ ሴቶቹ ብል ይሻለኛል ሴቶቹ ወገኖቻችንና አምሽር ወንዶቹም እንደዚሁ እናስባለን እኔ ግን ብዙ ጊዜ የምታዘበው ምንድነው ወንዶች ስሜታችንን በቃላት አርቲኩሌት አድርገን ለመናገር ይከብደናል ይመስለኛል አውጥተን መናገር ይከብደኛል ሴቶቻችን ግን በተፈጠረው ምሁን ባላቸውም ችሎታ ይሁን አላቅም አርቲኩሌት አድርገው በቃላት የሚፈልጉትን ኤክስፕረስ ማድረግ ይችላሉ እና የተፈጠረው እንትን ሊሆን ይችላል ኤኒዌይ ይደነቃል ወንዶቻችን ማሳባቸውን እንዲሰጡን ላለን አንድ ነገር ግን ሳልል ማልፈልገው ነገር አለ የኢትዮጵያ ሁኔታ በጣም አሳሳቢ ከሚባልበት ሁኔታ አልፎ እንትን ውስጥ ገብቷል አዘቅት ውስጥ ገብቷል አሁን እንደው ዜናው ላይ እንደሰማችሁት ባህር ዳር ላይ የግንቦት ሰባት ችግር ፈጥሮታል የአማራውን እንትን የሚጋፋ ነው የኢትዮጵያ አንድነት ይያለ የአማራውን መደራጀት የሚጋፋ ነው የሚሉ የአማራ ወጣቶች ችግር ፈጥረውበታል አሁን የአዲስ አበባን የእስክንድር ነጋ የባልደራስ እነሱም ከአዲስ አበባ ወጣ ብለው አቃቂ መሰለኝ ካልቲ አካባቢ እዛ ስብሰባ ሊያደርጉ ሲሉ እንደዚሁ ችግር ይፈጠራል በሚል ስብሰባው እንዳይደረግ ተደርጓል ምንድነው የሚያሳየው ህግ የበላይነት ኢትዮጵያ ውስጥ እየተሸረሸረ መጥቶ ግለሰቦች ወይም ደግሞ ድርጅቶች ወይም ደግሞ የተደራጁ ጥቂት ኃይሎች የፈለጉትን ከህግ በላይ ሆነው እየታዩ ነው። ይሄ ደግሞ የመጨረሻ የአንድ ሀገር መውደቂያዋ ምልክቱ ምንድነው? የህግ የበላይነት አለመኖር ነው። በዛም ይሁን በዚህም በኩል የህግ ማስከበር የማይችል መንግስት በተለያየ ምክንያት እዛ ላይ ከደረስን አደጋ ውስጥ ገብተናል ማለት ነው። ምክንያቱም የዴሞክራሲ ደግሞ አለው የመጨረሻ ግቡ ህግ የሰው ልጅ በህግ እንዲገዛ ማድረግ ነው። nothing more nothing less ህጉ እንዴት ይወጣል ለሚለው ነው እንግዲህ የዴሞክራሲ ፕሮሰሱ። ህጉ እንዴት ይወጣል? ህዝቦች ሰዎች ተሰባስበው የሚፈልጉትን ነገር መርጠው በዚህ ህግ ግዛን ብለው ያስቀምጣሉ። ራሳቸው የመረጡት ህግ ነው። ያንን ህግ የሚያስፈጽምላቸው አንድ ኤክስኪዩቲቭ ቦዲ መንግስት ብለው ይቋቋማል። ያ መንግስት በህዝብ የተመረጠውን በህዝብ ስራልኝ ያለውን ስራ መስራት ካልቻለ እዛ ሀገር ህግ የበላይነት የለውም ማለት ነው። በዲሞክራቲክ መንገድ የተመረጠው እንትን ወደቀ ማለት ነው። ሶ የሀገራችን ውድቀት ልናነሳው የምንችለው እኛው እያንዳንዳችን ስለሆነን በእኛ ምነት ይሄን ነገር በሰፊ መወያየት አለብን። ዛሬ በዳሽቦርዱ ምክንያት በዚህ በስቱዲዮ ዳሽቦርድ ምክንያት በመብራት መጥፋት ይሄን ውይይት ማድረግ አልቻንም ከወገኖቻችን ጋር። እኛ ብቻ መወያየት እንችላለን፣ ግን ሬዲዮኑ የሚፈልገው ሁልጊዜ ቱ ዌይስ የሆነ ውይይት እንዲደረግ ነው። አድማጮች ምን ይላሉ የሚለውን ነው። ስለዚህ በሚቀጥለው ሳምንት ካሁኑ ለአድማጮቻችን በአብዛኛውን ጊዜ ፕሮግራማችንን ጊዜ የምንሰጠው በወቅታዊ የኢትዮጵያ ጥያቄ ላይ ያሉትን ችግሮችና መፍትሄዎቻቸውን ኢትዮጵያኖች ደፍረው ወጥተው ነገ ችግሩ አይኑን አፍጦ አግጦ ከሚሲበላን ከመልቀስ ምንድነው መደረግ ያለበት ተናግረን እንኳን እንሙት ሁላችንም የኢትዮጵያ በየዛች ኢትዮጵያ የምትባል ውድ ሀገራችን ውስጥ የምንኖር ልጆች በሙሉ ማንንም ዘር አይልም። የሰደድ እሳት ሲጀምር ዘር ብሎ አይተውም። ይሄንን እኔ ቃል ገባላችኋለሁ፣ ይሄ ሀቅ ነው። ሰደድ እሳት ነው። ያንን ማንኛውም ዘር ተከታይ የማንኛውም ሃይማኖት ተከታይ ይሄን ነገር ምንድነው መደረግ ያለበት ጥፋቱ የት ነው የሚለውን መናገር አለብን። ትናንትና አይታችሁ እንደሆነ አቶ ዶክተር አብይ ለመጀመሪያ ጊዜ extremely frustrated ሆኖ ሲናገሩ አይቻለሁ። even so በእኔ አመለካከት frustrated መሆናቸው ትክክል ነው። በጣም የሚለቁበትን ግን frustrationቸው በእኔ አመለካከት ትክክለኛው ቦታ ላይ አይደለም። አህያውን ፈርቶ ዳውላውንም ይመስላል።
በሚቀጥለው እንትናችን መጣለን እዚህ ጋር እንዳሳባለኝና ዶክተር አብይ ተናገሩት ነገር
አሁን ምንድነው በሰፊው መሄድ አለበት። የዶክተር አብይ ንግግር ካነሳን ባጭር በአምስት ደቂቃ ተያይዘን ማለፍ
እንችላለን። ግን እዚህ ጋር አንድ እንትን መለው ነገር አለኝ። መብራት ቆይ
ያለን ሰዓት አጭር ነው፣ አልሰጣችሁም። ያለን ሰዓት 4 ደቂቃ ነው። መጨረስ ያለብን ጉዳይ አለ። የኢትዮጵያ ውስጥ የህግ የበላይነትንም አዲስ የወጣ ኢንዴክስ አለ። ምንድነው ወርልድ ጀስቲስ ፕሮጀክት ኢንዴክስ የሚወጣው አለ። እሱም በሚያስደነግጥ ሁኔታ ኢትዮጵያ ውስጥ ያለው ሁኔታ ሳይቷል። የሴቶችን ስሜታዊነት ምናየው ኢትዮጵያ እያንዳንዱ ቀን ውስጥ የምታየው ነገር ስሜት የሚፈትን ከመሆኑ አንጻር ለስሜት ቅርብ ከመሆናቸውም አንጻር የሚሰጡት ሪስፖንስ ተፈጥሯዊም ጭምር ነው። በዚህ ሰዓት ሁላችንም ስሜታችን የሚነካ ነገር አለ። ያለን ሰዓት አጭር ስለሆነ ምናልባት መዝጊያ እናርገውና ሁለታችሁም አጠራጠር ያለ መዝጊያ ብትሰጡኝና ብንጨርስ።
አንተ ቀጥል።
አይ እኔ የምለው አሁን በዶክተር አብይ በትላንቱ ንግግር ላይ ያው ሳምንት ምንዋይበት አርስት ቢሆንም ከዚህ በፊት ታስታውስ እንደሆነ ጆዋር መሐመድ ኢትዮጵያ ውስጥ ሁለት መንግስት አለ ብሎ በአደባባይ ሚዲያ ላይ ሲናገር ምንም አይነት እርምጃ ወይም ተግሳጽ አልቀረበለትም። በአዲስ አበባ ዙሪያ በተነሳው ግን እስክንድር ነጋ ባነሳው የአዲስ አበባ ባላደራ ባለው ጉዳይ ላይ ግን ትላንትና ፋክት የሆነ ፍለፊት የሆነ ነገር የተናገሩት ነገር አለ። በግልጽ ጦርነት ውስጥ እንገባለን አይነት ነገር ነው። ሁለት መንግስት አለ ባለበት ታይም ላይ በዝምታ ታልፎ በአዲስ አበባ ጉዳዮች ላይ እስክንድር ባነሳው ሂደት ላይ ግን እንደዚህ አይነት የማስጠንቀቂያ ነገር ሲሰጥ ለኔ ሁለቱ አይማታሙ የሚል ነገር
ነው። አንድ አጽናፍ ነው በሰፊው ምን መጣው።
ስለዚህ አድማጮቻችን በሚቀጥለው ሳምንት በዚህ ዙሪያ ሰፋ ያለ ውይይት ይኖራናል ብዬ አስባለሁ። እና አድማጮቻችን ዛሬ የስልክ መስመራችን የቦር ችግር ስላለው በርካታ አድማጮች በአመድ የግል ስልክ ላይ ነው የደወሉ
አሁን ከሳለ
አስተያየቶችን ሲሰጠ ነበርው። ተሚቀጥለው ሰፋ ያለ ዝግጅት ይኖራናልና በዚህ ጉዳይ
የኢትዮጵያ መንግስትም ከለውጥም በኋላ ያያረጋላችሁ ለይቶች በሰፊው በግልጽ እንመተችበት ሐሳብ እንሰጥበት ያሉ መልካም ጅማሮችንም አነጻጽረን እናይበት ሰዓት እንሰጣለን አህመድ
ባጭሩ የመጨረ በሚቀጥለው ሳምንት ሰፋ ያለ ፕሮግራም በኢትዮጵያ ወቅታዊ የኢኮኖሚ የፖለቲካ የሶሻል ጉዳዮች ላይ ውይይት እናደርጋለን አድማጮቻችን ተሳተፉ በዚህ ውይይት ላይ ሐሳባችሁን ስጡ በሚቀጥለው ሳምንት
ይሄ ነው በዚህ ርዕስ በሰፊው አድማጮቻችን ተዘጋጅተው ሰፋ ያለ ውይይት ካድማጮቻችን ጋር ሙሉ ሰዓት ሰጥተን እናደርግበት ዝግጅት ነው የሚኖረው በዚህ ሰዓት ላይ ከዚህ የበለጠ አጀንዳ ሬዲዮናችንም የኢትዮጵያ ህዝብም ይኖረዋል ብለን አናስብም ብዙ ተግባሮች ከሐሳብ ነው የሚጀምሩትና አድማጮቻችን እንግዲህ ያንድ ሳምንት የቤት ስራ ሰጥተናል ኢትዮጵያችንን በሰፊው ምናይበት ያየር ሰዓት ይኖርናል ሐሳብ አስተያየቶቻችንን በሰፊው ከስቱዲዮ ካሉት ባልደረቦችና እንግዲህ ጓደኞቼ ጋር በየስራ ባልደረቦቼ ጋር ሆነን በሰፊው ከእናንተ ጋር እንወያያለን አህመድ ዝጋልን እስኪ ዛሬ
እስቲ እንግዲህ አድማጮቻችን እንዲህ ያለ ፕሮግራማችን እዚህ ደረጃ ደርሷል በሚቀጥለው ሳምንት በሰላም በጤና ያገናኘን ይያልን እስከ ሳምንት መልካም ሳምንት እንላችሁ እኔ አህመድ
እኔም ዘውዱ
እኔ መብራቱ
ጤና ይስጥልን and not